በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርትዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጀግንነት ምንድነው ቢሉ አንበሳ ገለሎት ይማረክ ከድብ ጋር ታግሎ ማሸነፍ ሌሎች ነገሮች ይነገሩ ይችላል። እኔም በለማድ እንደምሰማ ሁሉ አንበሳ የገደለ ነብር የገደለ ድብ የገደለ ጀግና ነው ሲባል ሰማለሁ። እኔ ግን ከዚህ ማህበረሰብ ወጣ ላስተሳሰባለሁ። ይኸውም የገደለ ሳይሆን ካንበሳና ከድቡ ጋር አብሮ የኖረ እሱ ጀግና ነው። ጀግና ለማዳ ካልሆነ ከጫካው ንጉስ ጋር አብሮ በፍቅርና በመጥዋባት አብሮ የኖረ ላንበሳው ለድቡ እንደ አመላቸው አብሮ የኖረ እሱ ግን ለኔ ጀግና ነው። መቼም አሁን ጀግነት የሚባለው ባለማችን ላይ ታላቅ የጦር መሳሪያ አላት ኒኩሬል ያለው በኢኮኖሚ ትልቅ የተባለ ትላንትና አባቶቻችን ከጠላት ተጋድለው ጀግና የተባሉበት ታሪክ እንዲሁ እንደዋጣ ተረስቷል። እና አጼ ምኒልክ እና አጼ ዮሐንስ እና አጼ ቴዎድሮስ ጀግና የተባሉት ለጠላቶቻችን እጃችንን አንሰጥም ብለው ጀግና ብለናቸው ለረጅም ዓመት ጀግነን ኖረናል። ግን ከዚህ ሁሉ ይልቀኔ ጀግና አምለው እነኚህ የጦር መሳሪያ ወይ ኒኩሬሉን ለማምረት ለመስራት የተነሱ ሰዎች ጀግና የምለው ይህንን ነው። ጀግና የሚያስብል ስም ያሰጡት መሳሪያዎቹን ለመስራት በህብረት በአንድ ላይ ተስማምተው በአንድ ልብ መሳሪያውን የፈበረኩ የሥራ ባልደረቦች ጀግና አልኳቸው። ምክንያቱም ሳይጣሉ ሳይናናቁ ተደማምጠው አንተ ተበሰኔ ተባብለው መሳሪያውን ሰርተው ገበያ ላይ ለሽያጭ ያቀረቡ ሰዎች ጀግና ናቸው። ከባዱን ሥራ ሰርተው ዓለምን ሀገራቸውና ቤተሰባቸው ህዝባቸውን አካባቢያቸውን ያስጠሩ ብልህ ሰራተኞች ናቸው። እነኛ የሀገራችን ጀግናዎች ብልህና አዋቂዎች ነበሩ። ጀግንነታቸውን አብረው ካጀገኗቸው ጓዶቻቸው ጋር እስከ ሞት ድረስ ህይወታቸውን ሰጥተዋል። ታዲያ ይህ ጽሑፍ የተነሳሁበት ዓላማ ሰሞኑን አካባቢያችን ላይ ረጅም ዓመት ደከመኝ ሰለቸኝ ሳይል እዚሁ ራዲዮ ጣቢያ ሲሰራ የኖረው ባልደረባችን አቶ አህመድ አሊ ተደረጋቸው እልህ አስጨራሽ ጉዞ አካባቢው ላይ ያሉ ሀገር ወዳድ ኢትዮጵያውያን ለሄደበት 23 ዓመት ጉዞ ሽልማት የፍቅር መግለጫ አዘጋጅተው አክብረው ነበር። የተደረገው የፍቅር ጊዜ ደስታችን ወደር አልነበረው። እኛም ኮርተንብሃል ኮርናንብህ ብለናል። በዚህ ረጅም ጉዞ ካንበሳ ከድብ ጋር ታግሎ ማሸነፍ ቀላል አይደለም። በዚህ ጉዞ ውስጥ በመውደቅ በመነሳት እዚህ ላደረሰ ፈጣሪ ምስጋና ይገባዋል። አንተ አንበሳና ድብ ገለ ሳይሆን ካንበሳውና ከድቡ ጋራ አብሮ በመኖር ጀግና ብለናል። መኖር እንጂ መግደል ጀግና ያስብልም። ጀግንነቱን ለመናገር ቃላት የለኝም። ጀግና ብየዋለሁ። በዚህ 23 ዓመት ሂደት አንተ ለዚህ ክብር መብቃት ደከመኝ ሰለቸኝ ሳይሉ አብረው ከሰሩ ባልደረቦች የጀግና ጀግና ብያቸዋለሁ። ካንድ ታላቅ መሪ ሰው በስተጀርባ ታላቅ ሴት ወይም ታላቅ ሰው አለ እንደሚባል ሁሉ በዚህ እልህ አስጨራሽ ጉዞ ጉልበታቸውን ገንዘባቸውን አቅማቸውን ጊዜያቸውን ለሰው ሁሉ የራዲዮ ቤተሰብ ምስጋና ያቀርባል ሁሉ ጊዜ ጀግና ሲነሳ አብሮ ያስጀግኑ ጓዶች አይራሱ ስለዚህ አብሮ መኖር በስራ ላይ ዝቅ ብሎ ከፍ በማለት ዝቅ ማለት ያስተማርከን ውድ ባልደረባችን አቶ አህመድ አሊ ጓዶችና ጓደኞች እንዲነልሃለን እንኳን ለዚህ ረጅም አድካሚና አሰርቺ የ23 አመት ጉዞ በሰላም አደረሰህንላለን ሁሉ ጊዜ እንወድሃለን መልካም ሁሉ መልካም ቆይታ
ቃውን መለሳለን እንደምን አረፈዳችሁ አድማጮቻችን የኢትዮጵያ ድምጽ ሬዲዮ ሳምንታዊ የሬዲዮ ፕሮግራሙን አሁን ጀምሯል ስቱዲዮስ እንደተለመደው ሁላችንም ተገኝተናል እንደምን አረፈዳችሁ ተመስገን ለብራቱ ጀሪ ሚክስ እንዴት ናችሁ
ሰላም ሰላም እንዴት አረፈዳችሁ እንዴት ከረማችሁ እንላለን
ፕሮግራማችንን በመጠኑ አስተዋውቀን ወደ ሙዚቃውን እንመለሳለን። ምን ምን ፕሮግራሞች አሉን ተሜና መብራት ውስጥ?
በዛሬው የስርጭት ጊዜያችን 3 አበይት ዝግጅቶችን አሰናብተን ለአድማጮቻችን አዘጋጅተን መተናል። ባሳለፍነው እሁድ የሬዲዮናችን መስራች የሆነው አህመድ አሊ ላለፉት 23 አመታቶች ላረጋቸው የጠንካራ የሬዲዮ ጉዞና እንዲሁም በዚህ በስዊድን ስቶክሆልም ወይም በስዊድን ዙሪያ ያሉ ኢትዮጵያኖች መሰባሰብ ምክንያት የሆነውን አህመድ አሊን የምስጋና ዝግጅት ተዘጋጅቶ ነበርና በዛ ዙሪያ ላይ ሰፋ ያለ ቅኝት እናረጋለን። በመጀመሪያ ከዛ سنመለስ ሁሉ ጊዜም በጉጉት የምንጠብቀው የበረከት ይሁድ ጨዋታ ፕሮግራም ይኖረናል። የዜና ሰዓታችን ተጠብቀን ያው ግሩም ጌታ በቴክኒክና በዜናው አብረን አለ። ከዛም سنመለስ በኦሮሚያና በሶማሊያ ቦርደር ላይ ተከስተው የነበሩ ግጭቶች አሉ። በተለይ ደግሞ የሶማሊያ ልዩ ፖሊስ ኃይል በኦሮሚያ ማህበረሰቦች ላይ ያደረሰ ያለውን በደል በተመለከተ እንዲሁም ከሰሞኑ በከፍተኛ ሁኔታ እየተወራ ያለው የሶማሊያና የትግራይ ክልሎች የአፍላ ፍቅርን በተመለከተ ከሶማሊያ የቀድሞ የፕሬዝዳንት አማካሪ የነበረው አቶ አብዱላሂ ጋር የጠር ያለ ቆይታ በዚህ ያጠር ያለ ቆይታዎች ኖሩናል። እንደ ጊዜያችን ሁኔታ ማይተን ባለፉት ጊዜያቶች በሳምንት ውስጥ የተከሰቱ ሁኔታዎችን መዘግብበትም ሁኔታ ይኖራል። እንግዲህ በጀመር ሙዚቃ እንጀምራለን። አብራችሁን ቆዩ። ሐሳብና አስተያየት እንዲሁም ጥቆማ ካላችሁ በስልክ ቁጥራችን 0819100 ደውሉልን። እንዲሁም በፌስቡክ አድራሻችንን ማሳባችሁ መግለጽ ትችላላችሁ። እንግዲህ የጀመረው ሙዚቃ ሰምተን ወደ መንደሪያው ዝግጅታችን እናልፋለን ማለት ነው።
Oh, yeah.
አድማጮቻችን ወደ ፕሮግራማችን ተመልሰናል። ወደ ቀዳሚው ፕሮግራም እናልፋለን።
እንግዲህ ወደ ቀዳሚው ፕሮግራም ስናልፍ በዚህ በአካባቢያችን የተከሰተው ክስተት ነው እናነሳው። ሰሞነኛው አካባቢያችን ላይ የተከሰተው ክስተት እንግዲህ ለ23 አመት ደከመኝና ሰለቸኝ ሳይል አብሮን ያገለገለው አቶ አህመድ አሊ በኢትዮጵያውያን ወዳጆቹ ልዩ ዝግጅት ተጠርቆለት ነበር። ያንንም ዝግጅት አስመልክቶ ምን አዲስ ነገር ነበር እና ማን አዘጋጅቱ ለምን ስታሰበ የሚለውን ነገር አንስተው እንወያያለን። የየራሳችን የግል ነገር እንሰጣለን። ለምን አብረነው በሰራንበት ግዚያቶች ውስጥ አህመድ ማን ነው ለሚሉን አድማጮቻችን አህመድ መብሬ እንፈልጋለን። መብሬ ምን ትላለህ ይሄን ነገር?
ያው በዋናነት የዚህ ዝግጅትን ማዘጋጀት አላማ ማስፈልጊ ሆኖ የሚተገኘው በፕሮግራሙ ላይ በነበረው እንትን ብዙ ሰዎች ያው የድሉን ያላገኙ ቦታው ላይ ተገኝቶ ይሄን የመሰለው ኔታዎችን ማየት ላልቻሉ ሰዎች የተወሰነ እይታውም እንዲኖራቸው እድሉም ላመለጣቸው ይሄ ምን ይመስል ነበር የሚለው ለማንገር ነውና በእለቱ ያው በጣም ኢሞሽናል እኔም ራሴ ስሜታዊ የሆንኩባቸው ኔታዎች የተፈጠሩበት ሂደት ነበርና በተለይ ደግሞ በእኛ በኢትዮጵያኖች ባህል ያልተለመደ ስራ ነው። ሰውን ምን ትምትዩ ስራዎቹን ያንስተሽ ስለ ስራዎቹ መልካምነት ምትዘክሪው በእኛ ባህል ካለፈ በኋላ ነውና ሰዎች በህይወት ኖረው ስለሰሯቸው መልካም ስራዎች የምስጋና ጊዜ ማዘጋጀትሽ ለቀጣይ ስራዎቻቸው ትልቅ መነሳሳት ስሜትን የሚፈጥር ነው ሆኖ ያገኘሁት። ሲቀጥል ደግሞ በስራ ሂደት ላይ የተዳከሙትም ለውጥ አለግባ ይያሉም አንዳንድ ቦታዎች ላይ ላሉ ሰዎች ትልቅ ትልቅ መነሳሳትን ስሜት ነው የፈጠረ ሂደት ነው። ከሁሉም በላይ ግን በቦታው ላይ የአህመድን ስሜት ለተመለከተ ሰው ከምንም በላይ እንደ ሰው ስሜት ላለው ሰው በጣም እንትን የሚያረግ ነው የሚረብሽ እንትን ነበር እሱም ያልተጠበቀው ሁኔታ ላይ ነበርውና እስቲ አጠቃላይ እንትኑን እንመጣበታለን ሰዎችም ያዘጋጆችን በሬዲዮ ገብተው እንዲ ሐሳባቸው እንዲሰጡልን እናረጋግበት ሂደት አለ ግን ታሜ ምን ታስባ ታዝባል ምን አየ በለቱ ምን ተሰማ ባጠቃላይ
ያው በጣም ነው ደስ ያለኝ መከበር የሚገባው ሰው ነው ያንን ክብር አግኝቷል በጣም የገረመኝ ደግሞ እሱ ምንም አያውቅም ነበር ይሄ ፕሮግራም ሲዘጋጅ እና መጥቶ በሌላ ጉዳይ ነበር እሱ የተጋበዘው እዛ ላይ መጥቶ ለሱ ክብር ሲሰጥ ሲያይ ለሱ አልመሰለውም ኢቭን መጀመሪያ ላይ እና እሱን ሳይ በጣም በጣም የሱ ሪአክሽን ከዛ በኋላ ደግሞ ያው ሁሉም ሰው ኢሞሽናል የሆነበት ፕሮግራም ነበር እና በቃ ምን ልበል በጣም ረጅም ጊዜ አብሮት የሰሩ ሰዎች ስለሱ እዛ ቦታ እኛ ጥቂት ጊዜ ነው አብረን የሰራነው ረጅም ጊዜ አብሮት የሰሩ ሰዎች ስለሱ ያላቸውን አክብሮትና ስለሱ ያላቸውን መልካም ስሜት ሲገልጹ ስታይ እዛ ቦታ ላይ በጣም በጣም በቃ አስደሳች ጊዜ የነበረበት ሁኔታና እንዳልከው ኢሞሽናል የነበረበት ሁኔታ ነው የነበረው እና ይሄ ክብር ይገባዋል በጣም ትክክለኛና ተገቢ ክብር ነው የተሰጠው ይሄ ነው ማለት
አሁንም ይሄን ነገር እንደገና ደግሜ ተመስክኖ ብዙ ነገር ብለዋል ደግሜ ግን የምለው ነገር ምንድነው በተለይ በዚህ በኢትዮጵያ ፖለቲካ ዙሪያ ሰዎች ከሀገራቸው ወጥተው ረጅም አመት ይኖራሉ ረጅሙን አመት አገራቸውን እየናፈቁ ቤተሰባቸውን እየናፈቁ ትግሉንም ጨክነው በዛ ሁሉ ሂደት ውስጥ በቃ አገር ይመገባው አገር ይነጣ ስትወጣ ነው ብሎ ረጅም አመት ነው እንግዲህ አህመድ ከአገሩ ከሰዶ እዚህ አገር መኖር ከጀመረ ከተለያዩ አገሮች ኖረዋል እና በዛ ሁሉ ሂደት ውስጥ የቤተሰብ ናፍቆት አለ የአገር ናፍቆት አለ የጓደኞች ናፍቆት አለ በተለይ እዛ ቦታ ላይ የቤተሰቦቹን ድምጽ ሲሰማ የነበረው ስሜት ምን ተዋወሰኝ ብዙ ሰዎች በዚህ የፖለቲካ ምክንያት ከሀገራቸው ወጥተው ከፋሚሊውና ከቤተሰባቸው ወጥተው በዚህ ርቀት ውስጥ የሚፈጠርባቸው የስነ ልቦና ተጽዕኖ ምን ያህል ከባድ እንደሆነ እንድናስተውል አድርጎናል እና ይሄ ሁሉ ትግል ይሄ ሁሉ ለአስጨራሽ ትግል ነጻ ሆኖ ሀገራችን እንድንገባ የሚደረገው በቃ ለአስጨራሽ ትግል በዛ ሂደት ውስጥ አየው ነበር እነኚህ 23 አመት እንዴት አድርጎ ጨክኖ ቀረ እንዴት አድርጎ ከሀገሩም ከምድሩም ላይ ቀረ ትትል ሁኔታዎች ያስገድዱዋል ሁኔታዎች ያስጨክኑዋል እና ብርታቱን ያየሁትኝ እዛው ስለኝ ነው
ጥሩ ነው እንግዲህ የግሌና ሐሳብ ለማንሳት እንግዲህ አህመድ ጋር ስንተዋወቅ እንግዲህ አጭር ጊዜም አይደለም ረጅምም አይደለም በርግጥ 6 7 አመት ይሆናልና በዚህ ባሳለፍነው አመታት ብዙ ጊዜ በተለያዩ የኢትዮጵያ ጉዳዮች በዚህ በኢትዮጵያ ድምጽ ሬዲዮም ረጅም ጊዜ ያው አብረን ሰርተናል በጣም ይገርመኛል ለሥራው ያለው እንግዲህ ይሄ ሥራ እንደሚታወቀው የሚከፈልበት ሥራ አይደለም እንደውም ብዙ ነገር ከኪስም የሚያሳጣ ነው ከንቅልፍም ከጊዜም ብዙ ነገሮችን የሚሻማ ነው እንደሚታወቀውና እነዚህን ሁሉ ነገሮች ለረጅም ጊዜ ተቋቁሞ መዝለቅ በራሱ አንድ የጽናት ምሳሌ ነውና ይሄ መቼም ከብዙ ሰዎች በጣም እንግዲህ ከ10 ሺዎች አንድ ሰው አይነት ሰው የሚገኝ ነው የሚመስለኝ እኔ ብዙ ሰዎችን በእንደዚህ አይነት ሁኔታ ትናንትና ሌላ ቦታ የነበሩ ዛሬ የት እንዳሉ እናውቃለን በተለያዩ በሚረቡም በማይረቡ ነገሮች የተደለሉ ከብዙ ከመስመር የወጡበት ሁኔታ እናውቃለንና ብዙ ነገር መናገር ይቻላል እዚህ ለሬዲዮ ፕሮግራም እንኳን አንድ ነገር አለ ከተባለ ደውሎ ያን ነገር በቃ እንደው ይጨንቃዋል ሰዓት ውስጥ ይደርስና ነገሮች በጣም ነው ትኩረት ከመስጠቱ የተሰነሳ ማለት ነው ነገ በዚህ ሰዓት አሁን ዛሬ ሳምንት ሬዲዮ ከሌና ቀርባለን የሆነ ፕሮግራም አለ ከተባለ ያን ነገር በመዘጋጀት እንዳትረሱት እኛንም በመደወል ለዛ ነገር ያለውን ክብደት በመስጠት ማለት ነው ህብረተሰቡን ለማገልገል ምን ያህል ቁርጠኝነትና ፍላጎቱን በደንብ ያየንበት ሁኔታ ነው እንግዲህ እንደዚህ አይነት ረጅም ልምድና ሁኔታ ያላቸው ሰዎች ጋር መስራቱን በራሱ አንድ ትልቅ ነገር ነው የተደረገለት ነገር በጣም ጥሩ ነው በጣም ደስ ይላል ይሄንን ከመጀመሪያ በሐሳብ ደረጃ ካመጡት ሰዎች ጀምሮ ያሉት ምስጋና ይገባቸዋል እላለሁ
እንደውነት ነው እኔ አንድ ነገር ፈልጨምርልህ ማላልፈው ምንድነው የግል አስተያየቴን ይሄ በስራ ላይ ኢትዮጵያውያን አብሮ መብላት እንጂ አብሮ መስራት ላይ በጣም ከባድ ችግር አለብን አብረን ስንሰራ ይሄ የበታችንና የትልቅና የትንሽ አይነት ነገር ባህሪ እናሳያልና አብሮ መስራቱ ከባድ ነው በባህላችን ግን በዚህ ሁሉ ሂደት ውስጥ እኔ አብረን በመስራት እዚህ 2 አመት ምን 3 አመት በመጣሁበት ጊዜ በታናሽና በታላቅነት መንፈስ ሁሉንም መንፈስ የማክበር አብሮስ ለመስራት ትልቅ ነገር ማየት ይቻልኩትኝ አህመድ ላይ ነው። አብረን ስንሰራ የሁሉንም ድምጽ ያከብራል፣ የሁሉንም ይሰማል። እሱ የበላያችን ሆነ ጠገባችን ቢቀመጥም የእያንዳንዳችንን ስሜት እያንዳንዳችንን ፍላጎት አዳምጦ ኢቭን ኢፍ አዝነን እንኳን ስንወጣ በምን እንዳዘነን ምን ተፈጠረ ምን ችግር ተፈጠረ ብሎ ሴንሲቲቭ ሆኖ ነው እያንዳንዳችንን የሚጠይቀንና ይሄ አብሮ መስራቱ ሂደት ውስጥ ያለው እንትን ይሄ ነው ብያል ገልጸው። እንደ መብሪት ለምትጨምረው ነገር ካለ
ያ ይሄ አብሮ በመስራት በሚቲው እኔ በጣም ከአመድ ከሚገርመኝ ትልቁ ኳሊቲዎች እዛም ላይ ኢንተርቪውን ባየንበት ሰዓት ላይ ህልምህ ለሀገር ያለ ህልም ምንድነው ተብሎ በተጠየቀበት ሰዓት ሀገሪ ውስጥ ፍትህ ሰፍኖ ሁሉም ሰዎች በህግ ፊት እኩል ሆኖ የሚታዩበትን ሀገር ማየት ነው ህልሜ የሚለውን ያስቀመጠበት ሂደት ነውና በተግባር የሚኖረውን ነገር ነው ያየሁትና እዚህም ሬዲዮ ፕሮግራም ስንሰራ እኔ በነበርኩበት ምናልባትም ከሁላችሁ ማጭር ቆይታ ያለኝ እኔ ነኝ ግን ባለሁ በደንብ በቆየዋቸው ሂደቶች ላይ ትክክለኛና ሚዛናዊ ስራዎች እንደሚሰሩ እያንዳንዳችን ድምጽ ግምት ተሰጥቶት እያንዳንዳችን ሐሳብ ከቁም ነገር ተወስዶ ያ እንትን ድመይ ማጆሪቲ ኦፍ ሜልስ ተብሎ እንዳለው የዲሞክራሲያዊ አሰራር ጽንሰ ሐሳቦችን በተግባር እንድናይ በዚህኛው ኤሪያ ላይ እንኳን ዲስከስ እናረግ አንድ ሐሳብ መጥቶ ወደ ውሳኔ ለመሄድ ምን ወያይበት ፍታው ይሁን ዋካይዎችን ምን አረግበት ተግባር እንዲፈጸም ያረገ ወንድማችን ነው። በሬዲዮም ብቻ አይደለም በተለያዩ ተቋማት ስራዎች ውስጥ በዲፕሎማሲ ስራ ውስጥም ቢሆን በዚህ ሀገር ላይ ለኢትዮጵያ በተለይ ደግሞ ኢትዮጵያ ውስጥ ያለውን አምባገነን ስርዓት አደባባይ ወጥቶ ምን እንደሚሰሩ ለተለያዩ ተቋማቶችም በማሳወቅ ደረጃ እኔ ላለው ህይወቱን የሰዋ ታላቅ ሰው ነውና እንደዚህ አይነት ሰው ማመስገን ለኛ ምንም ላላረግናቸው ሰዎች በጣም ትንሿ የቤት ስራችን ነች። እና በሌላም ቦታ ይሄ ትልቅ ጅማሮ ነው ትልቅ በረታታ ነገር ነው። ምናልባት እንግዶች ካዘጋጆቻችን እንግዳ ጋብዘናልና ወደ እነሱ ሄደን ደግሞ ተጨማሪ ሐሳቦችን እንሰጣለን።
በትክክል እንዳልከው ይሄደን ሐሳብ እስቲ ካዘጋጆቹ ይሄን ጉዳይ ሐሳቡን በማምጣትና በማዘጋጀት ከተሳተፉት መካከል አንድ እንግዳ መስመር ላይ ጋብዘናል። ሃሎ ጠናስጥልኝ እንደምን አረፈልሽ?
እግዚአብሔር ይመስገን።
ዲካም አድማጮቻችን መስመር ላይ ሁላችሁም መጣቋት ማራኪ ወይም ደሞ መስከረም አይደለም
ትክክል
መስመር ላይ ትገኛለች። በአህመድ አሊ በተደረገው የክብር ዝግጅትና ፕሮግራም ላይ በተመለከተ እንደው በበለቱ ላነበሩና ለሌሎችም ኢትዮጵያውያን አጥር ያለ ግንዛቤ ለመስጠት ያህል ሁኔታውን ከዛን ቀን ቀደም ብሎ የነበረውን ሁኔታ እንዴት ስትዘጋጁ እንደነበረ እንዴት ፕሮግራሙ ምስጢራዊነቱን ጠብቆ እስከዛ ሰዓት ሊዘልቅ እንደቻለና በነበረው ሁኔታ ላይ እንደው አጥር ያለ ነገር እንድትነግሪን ብለን ነበር። እስቲ ቀጥይ።
እሺ አመሰግናለሁ። እንግዲህ እንደተለመደው እንደዚህ አይነት ዝግጅት ሲዘጋጅ እዚህ በመዲናችን የተለመደ አይደለም። ይህንን ሀሳብ የመጣው በግለሰብ ነው። መጀመሪያ ስንገናኝ ጀምሮ የነበረው ወንድማችን አህመድ አሊን እውቅና ለመስጠት ሁሉም በልቦናው ይዞ የኖረው ሀሳብ ቢሆንም ተግባራዊ ያላደረግነውም ነበር እስከዛሬ። እንደ አጋጣሚ ሆኖ ወንድማችን አቶ ማሞ ይሄ ነገር በጣም ያሳስበው እንደነበረና ለጥቂት ኢትዮጵያውያን ወንድምናቶች አማከረን። እስቲ ከተቻለ ጥቂቶች ሆነን ራት እንድንበላ እንኳን ይሄንን ሰው ወስደን ታንኪዩ የማለት ባህል እንዲያድርብን እንደዚህ ብናደርግ ምን ይመስላችኋል ብሎ አማከረን። ይሄንን ባለኝ ጊዜ እኔ ወዲያው ብዙ ነገር ጥንቅላሴ ላይ መጣ። እንዴ ይሄንን ለማድረግ እኮ አቅሙ አለን እዚህ ከተማው ስለማድረግ ግን ለምንድን ነው ይሄንን ለማድረግ ያልቻልነው በሚል እንግዲህ አቶ ማሞን ሐሳቡን በመደገፍ ወርቅ ሐሳብ ነው ብለን ጥቂት ኢትዮጵያውያኖች እሱ የቅርብ ጓደኞች ሆነን ተሰባስበን አጠራ ያለች እንደ ኮሚቴ ነገር አቋቁመን እንግዲህ ተማከርንበት በጉዳዩ። ነገሩ ሲጀምር በጣም በትንሽ ሁኔታ ትንሽ ቦታ ላይ አቶ ማሙ እንዳለው ራት ለመጋበዝ ወይ ደግሞ ምስጋና ለማድረግ ነበረ። ነገር ግን ሁኔታው ትንሽ ሰፋ ያለ ስለመጣ በቃ እየተመካከርን በድብቅ ያንን ስራ መስራት ጀመርን ማለት ነው። እና ብዙ ነገር ተቃለለልን ባጭር ጊዜ ውስጥ። በጣም ጎበዝ ልጆች ነበሩ፣ ኮሚቴ ውስጥ የነበሩት ልጆች። ያንን ነገር መጀመሪያ ሰው ጆሮ ከመድረሳችን በፊት ሐሳቦችን ንድፈ ሐሳቦችን መጀመሪያ አውጣን እንዴት ማድረግ እንደሚገባን ከየት እንደምንጀምር እግዚአብሔር ምረርቶን በጥሩ ሁኔታ ተሳካ። በኋላ ላይ ግን ያሰብነው ምንድነው ሬስቶራንት ባለቤት አቶ ሰለሞንን ኢትዮስታርን ባለቤት ማማከር ስለነበረ እሱ ድጋፍ ሰጠን። እውነት ለመናገር ትልቅ ድጋፍ ሰጠን። በጣም በተመጣጣኝ ዋጋ እዛ ድግሱን ልናደርግ እንደምንችል ግን የቦታ ጥበት ስላለን በመቶ ሰው ወስነን ነበር የተነጋገርነው። እንግዲህ አሁን የኛ ትልቁ ስራ ኃላፊነት የተሰማን ሰዎችን ማሰባሰብ ነው። ብዙ ሰዎች አልተጠሩም። ብዙ ሰዎች አህመድን ይቀርባሉ ብለን እናስባቸው ወይ ደግሞ ለአህመድ ክብር እና ዕውቅና ለመስጠት የሚያስቡ ብዙ ሰዎች አለመገናኘታቸው ትንሽ ቅሬታ ቢያድርብንም ግን ካለን የጊዜ እጥረትና ቦታ ያለ መኖር ምክንያት በቃ ነገሮችን ቶሎ ብለን ጊዜና ሰው ጆሮ ገብቶ ከዛ ወዲ ወሬው ወደ ወንድማችን እንዳይደርስ በማለት በቃ ወዲያው አፋጣኝ እርምጃ ወስደን ይሄን ነገር ተግባራዊ ያድርገናል። እግዚአብሔር ይመስገን የምንፈልጋቸውን ሰዎች እንደው የልባችን ባይደርስም ጥቂት ሰዎች ኢትዮጵያውያኖች ከያለንበት ተጠራርተን ይሄንን ውድ ኢትዮጵያን ልጅ አመዳሊን እውቅና ሰጠን የምስጋና ምሽት በማድረጋችን እንግዲህ በኮሚቴው ስም በጣም ደስ ይላል ነው የምናገረው። ይሄን ይመስላል።
በጣም ጥሩ። አሁን አንቺም ተቅሰሽዋል። እኔም ከዝግጅቱ በኋላ ገኘኋቸው አንዳንድ ወገኖች ቅሬታቸውን ለኛም ገልጸዋል። ያው ከቅርበት አንጻር ነው ለነገሩ ከቅርበት አንጻር ነው እንዴት ምሳን ተጠራ የሚል ነገሮች ነበሩና በተወሰነ መልሰሽዋልና እንደው እኛም እኮን ቀርበው ነበር ከተጠራው አንጻር የሚባል ነገር ነበርና ያው ከፍቅራቸው አንጻር እነዚህ አይነት ቅሬታዎችን ሲያሰሙ በተወሰነ ተስተውሏል። እንግዲህ ያው መልሰሽዋል ካለው ከጊዜውም ጥበት አንጻርና ሁሉንም ሰው ማስተናገድ ያው ከቦታ ማንጻር ስለማይቻል በሚለው ዝግጅቱ እንዴት ነበር? ከዝግጅቱ በኋላ ዝግጅቱ ፕሮግራም እኛ በግል ስለነበር ተሳካ መሆኑን አይተናል። በአጠቃላይ እናንተ እንደታያችሁ ዝግጅቱ?
እንግዲህ ዝግጅቱ በጣም ያማረ የተዋበ እውነቴን ነው። እኛ አካባቢ እንዲህ አይነት ነገር ቀደም ብዬ እንደተናገርኩት አለመለመዱም ጭምር ልዩ አድርጎታል። ይሄ ነገር እውነቴን ነው ቀድም ያነሳው ጉዳይ ሰዎች አለመጠራታቸው ጠንካራ የኢትዮጵያ ኮሚኒቲ አለመኖር ችግሩ ይሄ ነው ማለት ነው። እና እንደዚህ የበረታ ጉልበት ያለው ኮሚኒቲ ቢኖረን ኖሮ ያዳራሽ ጥበት አይኖረንም። እኛ እዚህ ያለንበት ቦታ ብዙዎች እንደምናስበው ወይ እንደሚባለው እድላችን ሆኖ ሰዎች በቁመናቸው ለማመስገን አልታደልንም። መረዳዳትም ሆነ እውቅና ሰጥቶ ማመስገን ግለሰብን ማመስገን ያልተለመደ ነገር በመሆኑ እንዲህ አይነት ነገር ሲመጣ በጣም ያስደስታል። ነገር ግን ጠንካራ ኮሚኒቲ ቢኖረን ኖሮ እዚህ ሀገራችን ውስጥ በርካታ የነጩን ማህበረሰብ ጠንካራ የብረት አጥር በእውቀትም ሆነ በችሎታ አልፈው ገብተው ሀገራቸውንና ሕዝባቸውን በጎነት የሚያስጠሩ በርካቶች ውዶች አሉን እና እነዚህን ወገኖቻችንን ማመስገን እንችል ነበረ እና ነገር ግን ካለን ብዛት አንጻር ይህ ነገር አለመፈጸሙ በጣም እንትን ይለኛል። ግን ቢሆንም በሂደት ሁሉ ነገር ይስተካከላል ብዬ አስባለሁ። እንግዲህ ጥያቄ ለመመለስ ዝግጅቱ ያው አንተም በቦታው ላይ ነበርክ፣ በጣም ያማረ ነበረ። ዋናውን ሸክማችንን አቶ ሰለሞን ተሸክሞልናል። ምግብ በማዘጋጀት ረገድ እንግዲህ አዳራሹ ተውቧል። እዛው ውስጥ እንግዲህ እንግዶቻችንን ጠርተን የተለያዩ እንግዲህ አሁን ዝም ብለን የመብላት የመጠጣት የመመሰጋገን ብቻ ሳይሆን የአህመድን አስተዳደግ የሚመለከት ወይ ደግሞ ወደኋላ እሱን ህይወት ታሪክ የሚዳስስ አንድ በባለሙያ የተቀነባበረ የፊልም ዝግጅት ነበረን። በጣም ዝግጅቱን ያሳመረልን ይህንንም ደግሞ አህመድ ሳያውቅ በጣም በድብቅ በሆነ አሰራር ከቤተሰቦቹ ጋር ኮንታክት ነበረን። የልጅነት ፎቶግራፉን፣ ያደገበትን ትምህርት ቤት፣ የተማረበትን የእሱን ስነ ምግባር ሁሉ አጠቃለን አንድ ነገር አስዘጋጅተናል። ፊልሙ ይህንን ይዳስስ ነበር። በጣም የኮራንበት ፊልም ነው። እሱን ሰርተናል። ስነ ግጥሞች ነበሩን። አህመድም ደግሞ ለራሱ መድረክ ተሰጥቶታል። እንዲሁም ደግሞ እሱን የሚቀርቡ ሰዎች በጣም ውስን ሰዎች ከቦታና ከጊዜው እጥረት የተነሳ ጥቂት ሰዎች እድሉን ሰጥተን በዚህ ተጠናቋል። ዝም ብለን የቀልድ ምሽት አልነበረም። በጣም ቁም ነገር የተሟላበት ለሌላውም ጊዜ ትምህርት እንዲሆነን እንደዚህ እንዲለመድ ባህሉ እንዲታይ ትንሽ አሻራ ጥለን አልፈናል ብዬ አስባለሁና ይሄን ይመስላል።
በጣም ጥሩ ማራኪ። እንግዲህ እኔ ነጥቦችን ጨርሻለሁ። ጣባ መሰግናለሁ። ግን በጨረሻ ከመሰነባበታችን በፊት ባጭሩ አንቺ አህመድን ግለጪው ብዬ በጠይቅሽ እንዴት ነው ትገልጪው?
እንግዲህ እኔ አህመድን ለመግለጽ በሙያዬ በሚችላት በተሰጠችኝ ክህሎት በግጥም ግሩም አድርጌ ገልጨዋለሁ። አህመድን ግን ላንተ ፕሮግራም እንዲመች እንደው ባጭሩ ለመግለጽ አለ አህመድ በጣም የምንወደው ወንድማችን። እኔ በተለይ አህመድን ማየው ልክ እንደ ቅርብ ወዳጅ እንደ ቅርብ ጓደኛ፣ ለማንም ሰው ቀለል ያለ ባህሪ ያለው ሰው ነው። ሁሉ ጊዜ ቀና የሆነ አስተሳሰብ ያለው ሰው ነው። ሰዎችን በክፉ ሲያነሳም አላይም ወይ ደግሞ የሚሰነዘርበትን ጥቃት ሁሉ በበጎነት በመልካምነት ለኛ ሁሉ አሪያ የሆነ ወንድም ነው እና ይሄ ልጅ በቃ እሱን ለማግኘት ስንል እሱ የስራ መውጫውን ሰዓት እየጠበቅን ብዙዎች ኢትዮጵያኖች እንገናኛለን። አህመድ ሲመጣ ደስ ይለናል። ብዙ ፈገግታ፣ ብዙ ጨዋታ፣ ብዙ ቀልድ የለው መሐመድ ግን የሚስብ ነገር አለው። በቃ እሱ ጋር ጠጋ ካላችሁ ብዙ ነገር ትማራላችሁ ከህይወቱ እና አህመድ በጣም ውድ ምን ወደ ወንድማችን ነው። እንግዲህ ይሄንን እገልጸዋለሁ አህመድ በዚህ መልኩ ጠንካራነቱን ወደዋለሁ። ማንም ሰው ይፍረከረካል ትንሽ ጊዜ ሄዶ የኢትዮጵያውን ትግል ስትመለከቱት በሬዲዮ አማካይነት 25 አመት የትግል ጉዞ ረጅም ጉዞ መጓዝ ማለት እሁድ ጠዋት እየተነሱ እልህ ያስጨርሳል። እሱ ግን አሁንም ድረስ በቃ ጉልበቱን ይዞ አለው ሲል በጣም ነው ደስ የሚለኝ። ይተካል፣ ሰዎችን ይተካል። እሱ ግን ባለበት ቦታ አለ ይሰራል እና ያ ራሱ ውድ ከሚያደርጉት የአህመድ ፐርሰናሊቲዎች አንዱ ነው ብዬ ገምታለሁ። እና እግዚአብሔር ረጅም እድሜ ይስጠው፣ ጤንነት ይስጠው ብዬ በዚህ
ሀሎ
ጨርሻለሁ።
ማራኪ መስከረምን በጣም እናመሰግናለን። መልካም ውሎ። አድማጮቻችን እንግዲህ ማራኪን መስከረምን አግኝተን አናግረናል። አሁን አህመድ ጋር እንደውላለን። እስከዛ
እንግዲህ ማራኪ ያው ስትናገር እንደሰማ ነው ፕሮግራሙ እንዴት እንደተዘጋጀ እኛም በወቅቱ እዛው አካባቢ ላይ ነበር። በተለይ የመጀመሪያውን ስሜት አስታውሰዋል። ወደ ውስጥ ሲገባ የነበረው ስሜት በጣም የመደናገጥና የመፍራት አይነት ስሜት። አህመድ በባህሪው ድንጉጥ ነው እና የነበረው ስሜት ሁሉም ሰው ያስለቀሰ ነበር። በተለይ ወደ መጨረሻ ደግሞ አካባቢ የወንድሙና የቤተሰቦቹን ድምጽ ሲሰማ የነበረውን ስሜት አይተዋል።
በጣም ኢሞሽናል ያደረገውም አንዱ ነገር እሱ ነው። ብዙ ጊዜ በተለይ ስለ አባቱ ሲያወራ ሰምቻለሁና እንዴት እንደሚወዳቸው ሲገልጽ እንዴት እንዳለፉ በስደት ዓለም ላይ የነበረው ሁኔታ ሲያይ ሰው ውስጥ የነበረው ሰው በጣም እንዳዘነና ነገርየውም ኢሞሽናል እየሆነ እንዲሁም አስደሳች የነበረበት ጊዜ ነውና ምን ያክል መስዋዕትነት እንደከፈለ በዛ ቦታ ላይ ሆነን ለማየት ይችላል። ቤተሰቦቹም ደግሞ እንዳልሽው ይብስ እነሱ መልእክት ሲያስተላልፉ የሱ ሪአክሽን ለማየት ሞክረን ነበር። በጣም የሚያሳዝን ነበር።
እስቲ በቦታው እንግዲህ ያው ሰርፕራይዝ ነው የተደረገው። ምንም አይነት ውቀትም አልነበረው። ፕሮግራም ሰርተን ስንለያይ እንኳን ምንም ግምትም ጥርጣሬም አልነበረውም እና በቦታው ሲገባ የገጠመውን ያየውን የተሰማውን ትክክለኛ ስሜቱን እኛ ያየነው ሰዎች አለን። ከኛ ደግሞ ውጪ እድሉ ገጥሟቸው በአዳራሽ ጥበት ምክንያት በተለያየ ምክንያት ያልተገኙ፣ እስቲ ትክክለኛው ስሜቱ ምን ይመስል ነበር የሚለውን አህመድ እስቲ በራሱ አንደበት እንዲነግረን አስገብተናል።
አሎ አህመድ።
አሎ አሎ፣
እንደምን አረፈድክ?
በጣም በጣም ደክሞኛል። ደህና ነኝ፣ ፈጣሪ ይመስገን። እናንተ እንዴት ናችሁ?
አለን ይመስገን። ዛሬ አልተገኘህም በስራ ቦታ?
ያ ትንሽ ደግሞ የቅርብ የኔ የራሴ ምንድን ነው የሚባለው ግሩፕ አለኝ እና እነሱ ጋራ አምሽቼ ነበር። እንደገና አንድ አዲስ ትናንትና ዝግጅት ነበረ።
በጣም ደክሞኛል። አይ እንግዲህ በዋናነት እንኳን የደወለው ለእሱ አይደለም። እንግዲህ ባሳለፍነው ሳምንት ኢትዮጵያውያን በዚህ በስዊድን የሚኖሩ ኢትዮጵያውያን ለአንተ የክብር እና የምስጋና ቀን በሚል አዘጋጅተው ነበረ እና ያንን እንደው ባጭሩ አንተ ምን ትላለህ የሚለውን ለማለት ነው። እኛ በድጋሚ በዚሁ በአየር ላይ እንኳን ደስ ያለ በድጋሚ እንላለን። እንደው በአጠቃላይ ስሜት ምን ይመስል ነበር? እስቲ እሱን እንደው እንድታካፈል።
እጅግ በጣም አመሰግናለሁ። ግን ለኔ ሪሊ እውነት ለመናገር ዴቫስቴቲንግ ሾክ ነበረ። ምንም በጣም ቀሽም መሆኔን ያወቅኩት ያን ቀን ነው። ሪሊ መጨረሻ ቀሽም ነኝ። ይሄ ሁሉ ሲደረግ የሁሉ ሲደረግ ምንም እንኳን መጠርጠር አለመቻለ ቤቴ ድረስ መጥተው ቤቴን ገለባብተው ቪዲዮ ትንፋን ነው ሲያነሱኝ ሁሉ ኢንተርቪው ሲያደርጉኝ ሁሉ አለመጠርጠር በጣም ነው የሚገርመኝ። እዛ ስመጣ እስከ አዳራሽ ውስጥ እስከገባው ድረስ የሚነግሩኝ ነገር ሌላ ነው። እኔም ደግሞ እቀበላለሁ። አዎ ይመስላል። እንዴት መጠርጠር አልቻልኩም? በመጀመሪያ መኮንን ማደንቀው ልጅ ነው፣ ግን ሁለተኛ አመመኝ እንኳን ቢለኝ የሐኪም ወረቀት አምጣ ነው የምለው። እስከዚህ ድረስ ነው እሱን አሁን የተጫወተብኝ። የሚገርም ነገር ከበደና እሱ ምን ያደርጉኛል። አህመድ መጀመሪያ ትዝታ ዝግጅት አለ ትለኛለች። እንዴ እኔ እኮ በየሳምንቱ ቅዳሜና እሁድን እረፍት ማግኘት አልቻልኩም ብዬ ትንሽ ተከራክሬ መጨረሻ ላይ ያው መሪያችን ስለሆነች እንትሙ ኦኬ አልኩኝ። እዛው ትገኛለሁ አልኩ። እራት ልምበላ ነው ሰለሞን ቤት የኛ ግሩፖች። እዛ አልኩ እኔ መኪና ልያዝ ማን ነው የሚይዘው ስል አይ አንተ ዛሬ መኪና ትያዝ ሌላ ጊዜ ሁሉ ያዝ ይሉኝ ነበር። አስተዛሉ ኦኬ ምንድን ነው ምክንያቱ? ምንም አልጠየቁም። መኪና ይዘው መጡ። ናፒክ አደረጉኝ። ሄድን። እዛ ስንደርስ እኔ እርቦኛል። ቶሎ ቶሎ ፈተን ፈተን እያልኩ አዳራሹ ልገባ ስል ቆይ ቆይ ይላሉ ከኋላ። ምንድን ነው የምቆየው? ብርድ ነው እኔ እገባለሁ ምናምን እያልኩ እዛ ስደርስ አዳራሹ ጋር ስደርስ ቤቱ ሙልት ብሏል። ኋላ ምን አልኩኝ እኔ እንደ የት ነው የምንበላው? ሰው አዳራሹም ይዞታል ወይ ቤተክርስቲያን ነው ወይም ደግሞ ሰርግ አለ እሑድ ስለሆነ ብዬ ጠይቀው መኮንን ምነኛ አይ ግድ የለም አንተ ዝም ብለህ ሂድ፣ ምድር ያለው ክፍል ውስጥ ነው እኛ የያዝነው ይሄኛው አይደለም አለኝ። ኦኬ አልኩና ገባሁ። ይሄ ሁሉ ሲሆን አምነዋለሁ። ልክ አዳራሹ ስገባ ጩኸቱ የህዝቡ ብዛት ምናምን ሲጮሁብኝ ምንድን ነው የመሰለኝ ከጀርባዬ ሰው የሚመጣ የሚጠብቁ ሰው የሚመጣ ነው የመሰለኝ እንጂ እኔ ጋር ግንኙነት ያለው አልመሰለኝ። ጩኸቱ ምኑም ነው አመት ምናምን እያሉ ሲሉ ሁሉ እኔ ዞር ብዬ ያለው ከበር የሚመጣ ሰው እንዳለ የለም፣ ማንም ከኋላችን የሚመጣ የለም። ከጎን ያሉት ደግሞ ከበደና መኮንን ናቸው፣ ያጨበጭባሉ። ግራ ገባኝ። ምንድን ነው ምናምን ሪሊ ምንም አልገባኝም እስከዛች ሞመንት ድረስ። እና በዚህ አጋጣሚ ሞኝ ነው የሆንኩት፣ ግን በጣም 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 ሁሉንም ያክብርልኝ ያኑርልኝ፣ እጅግ በጣም አመሰግናለሁ። በህልሜም በእውኔም ያልጠበቅኩት ነው። ኢትስ ማች ቱ ማች ለእኔ ያ በጣም በጣም ነው ሾክድ የሆንኩት። በተለይ የቤተሰቦቼን ድምፅ ያን ሁሉ ለፍተው ከቤተሰቦቼ ጋራ በእንትን ሲያገናኙኝ ለእኔ እምባዬን መደበቅ አቅቶኝ ነበረ። በጣም ነው የማመሰግነው። በጣም ነው የኮራሁት። በጣም ነው ደስ ያለኝ። አመሰግናለሁ።
በጣም ጥሩ። ግን እስቲ እንደው በእለቱ ሰርፕራይዝ ካረጉ ነገሮች እንደው ብዙ ፕሮግራም ነበረ፣ ተናጋሪዎች ነበሩ። በአንተ ትንሽ ኋላ ተኪዶ ባዮግራፊም አይነት ነገር ቪዲዮ ተሰርቶ ቀርቧል እና በአጠቃላይ እንዲሁ የስጦታ ፕሮግራም ነበር። እንደው በዋናነት ሰርፕራይዝ ካደረጉ ነገሮች እንደው ምን ምን አሉ? እንደው የምታስታውሰው
በዋናነት ደስ ካለኝ አንዱ ሪሊ በእውነት ደስ ካለኝ አንዱ የኔን ማንነት ምን አይነት ካራክተር እንዳለኝ መጥፎውንም ያወጣልኝ ወለላዬ ይሄ ምንድን ነው የተናገራቸው በጣም ነው ደስ ያሉኝ። ሰባት ጊዜ አስተዋውቀውት ይረሳል ሰው አስተዋውቀውት ያለው እሱን ነገር እኔ እንግዲህ ይሄ ምን እንደሆነ ምክንያት አላውቅም። ሰው በተደጋጋሚ ተዋውቄ እረሳለሁ እና ብዙ ሰውም በዚህ ይቀየመኛል። እንደውም አንዷ እህቴ ጻፍቼዋለሁ እዚህ ምንድን ነው የሚባለው የማስታወሻው እንትን ላይ አሁን ሳየው ገስት ቡክ ላይ የጻፈችው አህመድ መቼም በትግል ነው ሰላም መባባል የጀመርነው ኩራት ይመስለኝ ነበር፣ ዛሬ ግን ሰባት ጊዜ እንደምትረሳ ስሰማ ቅያሜን አነሳሁኝ ያለች አንድ እህቴ ሳየው፣ በዚህ በመርሳቴ ሰው መንገድ ላይ ሰላም ባለማለት ሰው ምናልባት ብዙ ወገኔ ኢትዮጵያዊ ቅር ያለው ካለ በዚህ አጋጣሚ ቅርታ ጠይቃለሁ። እረሳለሁ። አልዛይመርም ይሁን ዋትኤቨር ይሁን አላውቅም፣ ብቻ ይሄ እንዳቀይመኝ ከወገኖች ጋር እንላለሁ። ሌላው እጅግ በጣም ደስ ያለኝ እኔም ማደንቀውና ሁልጊዜ ስዊድኖች ለሮሜስታሬ ነው የሚሉት የኔ ለሮሜስታሬ ከዩጎዝላቪያ ዩኒቨርሲቲ ስማር ጀምሮ እንዳለው አግጅራ ስለ እኔ የተናገረው ነው። እሱ ለእኔ ሪሊ 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 አስተማሪ ነው። በጣም ነው ማደንቀው እሱ ሲናገር ሰምታችሁት እንደሆነ እኔ ስዊድን የመጣሁት የፈልጌም አይደለም ያው ዩናይትድ ኔሽን ነው እንትን ወደዚህ እንዳልመጣ ሁሉ ብዙ ሙከራ አድርጌ ነበር ተስማምቶ የነበረ ሀገሩ በተለይ ወደ መጨረሻ ገደማ ግን እሱ ያለው ምንድነው የምታወራው እኔ ብለህ አይደለም ወይ የመጣው ያለው ብዙ ነገሮች ትደግ የሚያወራው በጣም ደስ ይለኛል እና በጣም ማከብረው ሰው ነው የእሱ እሱ በቦታው ተገኝቶ የእሱን አመለካከት ስሰማ ደስ ነው ያለኝ ኢዝ ማይ ሰዋት ያለረው መስታሪ ነው የሚለው ስዊድን እና በጣም ማደንቀው ሰው እና ሌሎች ደግሞ ያው እንዳልኩህ የቤተሰቦችን ድምፅ ስጥ ስሰማ እኔ ከማን ተወልጄ የት ተወልጄ የት ተምሬ ኤሌመንትሪ ስኩሉን እንኳን ጥበብ ርገት ትምህርት ቤት የፕራይቬት ስኩል ነው እሱን ሁሉ ሲጠቅሱ የእናቴን ስም ሲጠቅሱ ነፍሷን ይማር ነው የአባቴን ስም ሲጠቅሱ አይወስ ሾክድ ይሄ ነገር የሚያውቁ ሰዎች መሆን አለባቸው እህቴን ወንድሜን ያገኙ ሰዎች መሆን አለባቸው ወዲያው ነው የገባኝ ይሄ ሲገባኝ ምን ያህል እንደደከሙ ሳስበው በጣም 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 ነው ሾክ ነው እዛ ደግሞ የተገኘው ህዝብ እኔን ብሎ ለኔ ብሎ ጊዜውን አቃጥሎ ሰዓቱን ቤተሰቡን ስራውን ብሎ ትቶ እዛ መገኘቱ it was a shocking ለኔ እና በጣም ነው በብዙ ነገር ነው እንትን ያልኩት ግን ወደ the first atram sake አልገባኝም ነበር ስቲል እኔ መሆኑን እንትን የሚባለው ለኔ መሆኑ ዝግጅቱ ቢገባኝም በምን ምክንያት እንደሆነ ጥያቄውስ ነበር ምክንያቱም ልደት አይደል ልደቴ ደግሞ እኔ ልደት ደግሞ በህዝብ አይከበር ስቲል አልገባኝም ነበር ኋላ ነው ምግብ በልቼ ስመለስ ግርግዳው ላይ ኦነሪንግ አህመድ የሚል አየሁ በክሊርሊ የገባኝ ያን ጊዜ ነው እና ብዙ ነገር ተወሳስቡብኝ ነበር ግን ያው በጣም ጎበዞች ናቸው ግን አት ዘ ሴም ታይም ደግሞ እኔ ቀሽም ነኝ የመጨረሻ ቀሽም ነኝ ምንድነው እኔ ችግር ሰው ጋር ያለኝ ግንኙነት አት ፌስ ቫልዩ ነው ሁሉ ነገር የምወስደው የነገርከኝን ነገር ጥያቄውስ አላገባም ከነገርከኝ አንነገር ግን there is no reason ለኔ የምትዋሽበት ምክንያት ኦፍ ኮርስ እናንተ ውሸት አሁን የተደረገው ውሸት ሙከራ ለጥሩ ለቆንጆ ነገር ነው ግን እኔ ደግሞ ሁሉን ነገር የነገሩኝን ማምነው ማለት አት ፌስ ቫልዩ ነው ሁሉ ነገር የምወስደውና ያሁን ወደፊት ተነቀቀ ያደርገኛል ብዬ ተስፋ አደርጋለሁ ግን መርሳት አይቀርም እንደገና መጣለ አይቀርም ግን አላቤት እውነት ለመናገር በጣም ነው ደስ ያለኝ ሾክድም ቢሆን አመሰግናለሁ አንድ ነገር ግን ልናገር ይፈቀድልኝ ብዙ ሰዎች ቅር እንደተሰኙ እኔም ጋር ደውለው በፌስቡክም በኤስኤምኤስም በቫይበርም ልከውልኛል ለምን እንደኛስ ወንድም አይደለንም ያሩኛል እኔ ግን ሊታወቅልኝ የምፈልገው እኔ ራሴ አላውቅም ነበር ምንም አይዲያ የለኝም አዳራሽ ውስጥ ገባው ሁሉ ማቀው ነገር አልነበረም ይሄ ክሊሪ ሆነልኝ ይሄን ነገር ከወገኖቼ ጋር እንዳያቃይመኝ ይሄን ነው ማለት የምፈልገው ለደከሙት ግን ለዚህ ስራ ለደከሙት በሙሉ እዛ ለተገኙት ወዳጆቼ ላልመጡትም በሙሉ ላልቻሉትም ላልሊገኙ እድል ላላገኙትም በሙሉ ፈጣሪ ክብር ጤና የስተልኝ እጅግ በጣም አመሰግናችኋለሁ እናንተንም እንደዚሁ አንድ ሌላ ነገር ማለት የምፈልገው ምንድነው ይሄ ሬዲዮ እኔ ብቻዬን አላቆምኩትም ለዚህ አስተዋጽኦ ያደረጉ ከመጀመሪያው ጀምሮ በተለያየ ምክንያት ያቋረጡም ሆነ አሁንም ያሉ እናንተንም ጨምሮ ክብሩ የጋራችን መሆኑን እንድታውቁት የጋራችን ነው የኔ ስም ይጠራ እንጂ የጋራችን ነው ሲሪየስሊ ይሄውን ማለት የምፈልገው
በጣም ጥሩ አህመድ እንግዲህ ይሄንን መልእክት ሁሉም እንደሰሙ ተስፋለን ሌላ ተጨማሪ አንድ ፕሮግራም አለ ማለት ማስተዋወቅ እንደ ማስተዋወቂያ ነው እንግዲህ ይመስለኛልና ኢትዮጵያ ድምጽ ሬዲዮ እንግዲህ ላለፉት 23 አመታት ፕሮግራሙን ስርጭቱን ያው በተለመደው ሰዓት ጧት ከ10 እስከ 12 ይመስለኛል ከወኩን ጀምሮ እንደ አሁን እንደ አዲስ የስርጭት ሰዓት ለውጥ ለማድረግ በተወሰነ ደረጃ እንቅስቀሳ አለና ምናልባት በዛ ደረጃ እንደ መረጃ የሚሆን ነገር ለአድማጮች የምትናገረው ነገር ካለ
ልክ ነው ግሩም ነገሩ ምንድነው እስከዛሬ ድረስ 28 አመት ነው የምትሉት እኔ እንኳን ነገሮችን እኮ ኤግዛክት አላውቅም 28 አመት ከመጀመሪያው ጀምሮ ነበር ስንት 28 አመት እንደሆነ አላውቅም 23 ይሁን 22 መኮንን ነው የኛ እዚህ አዋቂያችን እንደዚህ አይነት ነገር ፋክት የሚነግረን እሱ ነው እና ምንድነው ከጧቱ 4 ሰዓት እስከ ጧቱ 6 ሰዓት በእኛ በኢትዮጵያኖች አቆጣጠር ነበር የሚተላለፈው አንዳንድ ቅሬታዎች ይደርሰን ነበረ። በግልም የተወሰኑ ሰዎች ነግሩን ነበር። በተለይ ቤተክርስቲያን አካባቢ የሚሄዱ ሰዎች እኛ እኮ መከታተል አልቻልን የሚሉን ነበር እና እኛም ያንን ሶሉሽን እንፈልግ ነበር። በተለይ ቤተክርስቲያን የሚሄዱት ሰዎች በዛ ሰዓት ሬዲዮን መከታተል ስለማይችሉ ይህንን እንትን ለማድረግ ይሞክርን ነበር። አሁን በተወሰነ ደረጃ የተወሰነ ሁኔታዎች አሉ ከሰዓት ከ14 ሰዓት በኋላ ለማድረግ ያንን እስቲ ሁላችንም ተሰብስበን ህዝቡ ምን እንደሚል ምክንያቱም አንዳንድ እንትኖችም ሊኖሩ ይችላሉ የሚባል አለ። ምክንያቱም ይሄ ስንት አመት ሙሉ የተለመደውን ህዝቡን በአንድ ጊዜ መቀየትን ማለት አይቻልም። የተለመደ ፕሮግራም ስለሆነ ሰው ጭንቅላቱ ስላለ ይሄ ጧት ሲነሳ ከእንቅልፉ ሲነቃ ያንን ማዳመጥ የለመደውን እንዴት እንደዚህ ታደርጋላችሁ የሚባልም ስላለ እኛም ደግሞ አይ ጧት ጧት ሰራተኞቹ የሬዲዮም አገልጋዮች ሁልጊዜ ጧት ጧት ከእንቅልፋቸው መሄዱ ችግር እየፈጠረ ጉልበት እየደከመ መጥቷል የሚል ስላለ ተሰብስበን ህዝቡም የሚለውን ሰምተን ከሰዓት በኋላ ለማድረግ አላማ አለን። ግን ይሄን የምናደርገው ህዝቡንም ማማክረን በተለይ የሬዲዮ ሰራተኞች ምን እንደሚሉ ተሰብስበን በአንድ ላይ ተስማምተን የያናሉ ሐሳብ ተሰምቶ ይሄን ለማድረግ አላማ አለን። እንግዲህ ህዝቡም አስተያየቱን ቢሰጠን በጣም 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 ደስ ይለናል። ፊድባክ ሁሉ ጊዜ ያስፈልጋል ሚዲያ ላይ የሚዲያ ስራ ላይ እና ህዝቡ ይሄን እንዴት እንደሚያዩ ተወያይተን አንድ ከጥቂት ጊዜ በኋላ ህዝቡ የሚፈልገው ከሆነ ኤሬ በተለይ የሬዲዮ አገልጋዮች እነሱ ካልሰሩ እነሱ ካልተመቻቸው ሊሆን አይችልም እና እነሱ የሚሉትን የሬዲዮ አገልጋዮች የሚሉትን ሰምተን ይሄንን ሀሳብ አለ በጭንቅላታችን እውን ለማድረግ ይሄው ነው እንግዲህ ግሩፕ።
ጥሩ አህመድ፣ እንግዲህ ይሄንን እንደመረጃ ዛሬ ካቀረብን ለከሰሞኑ በተከታታይ በዚህ ጉዳይ እንመለሳለን። አህመድ እንግዲህ መልካም እረፍት ውሎ እንመኛለን።
እኔም ለእናንተ መልካም እረፍት ውሎ ይሁንላችሁ፣ ለአድማጮቻችንም መልካም ቀን ይሁንላችሁ። ላለው ጤና ይስጥልኝ።
ቻው። መርቆ ሰጠኝ ከጎኔ
እንግዲህ አድማጮቻችን ሙዚቃ አድምጠን ተመልሰን መጥተናል። የአመድንም የምስካና ፕሮግራም ሰፋ አድርገን አይተናል። በዛውም አያይዘን እንግዲህ አዲስ ሐሳብ የተባለውን ለአየር አብቅተናል። ምናልባት ሰዓት የመለወጥ ሂደት ነው ያለውና የቀደም የሥራ ባልደረባችን አህመድም እንዳለው የሰው የማህበረሰብ በተለይ አድማጮቻችን አስተያየትና ያስታ ፍላጎትን መሰረት ያደረገ ነው የሬዲዮናችን ስርጭትና ምናልባት ይሄን ሰዓት መቀየር በተመለከተ ያላችሁ አስተያየት ወይ ምንድነው አስተያየት ወይንም ጥንት እንዲ ቢሆንም ለምክር ቢጤም አዘልየው ነገር 0819100 ደውለው ሐሳባቸውን ቢሰጡ ሰዓት በመቀየር ለመቀየር አቀደናል። እንግዲህ ከአድማጮቻችን ጋር ተወያይተን ነው የምንወስነውና የነሱ አስተያየትና ምክር እጅግ በጣም ወሳኝነት አለው። ስለዚህ ደውሉ ሐሳባችሁን ስጡን እንግሚል እንትነው መልእክት ነው ያለን። እንግዲህ የአህመድና አድምጠን ተመልሰናል። የቀረን 1-8-7 ደቂቃዎች አሉና ምናልባት ከአድማጮቻችን ጋር ባሳለፍነው ሳምንት በተከናወነው አበይት ጉዳይ ላይ የተወሰነ አጠር ያለች ውይይት ብናረግ እንብል ሐሳብ ነው ያለውና በዋናነት በዶክተር ቴድሮስ አድሃኖም የዓለም ጤና ድርጅት ውስጥ ለመመረጥ ያው ፕሮሰስ ያርጉ ቆይቶ የመጨረሻ 3 ሰዎች ውስጥ ገብተዋል እና ያንንም በተመለከተ አሁን እንግዲህ ከኢትዮጵያ ዶክተር ቴድሮስ አድሃኖም ከብሪቴን ደግሞ ዶክተር ናባሮ እንዲሁም ከፓኪስታን ዶክተር ኒሻተር ናቸው 30-28 እና 18 ድምጽ በማግኘት ከ1-3 የገቡትና ለኔ ሾኪንግ ነበር። ምክንያቱም ምናውቀው ነው የጤና የዓለም አቀፍ ጤና ድርጅት የሥራው መተዳደሪያ ደንቡም የሚያስተላልፈው በተለይ ከዶክተር ቴድሮስ ባህሪና ሲሳቸውን በሚመሩበት የአገር ውስጥ ያለው ስርዓት የሚሰራቸው ስራዎች ካለው የመተዳደሪያ ደንብ መሰረታዊ መተዳደሪያ ደንብ አንጻር ይሳቸው የግል ስብዕና የማይፈቅድ ቦታ ላይ የተገኙበት ቦታ ነውና ኢስ ዲሳስተሪንግ በዋናነት በ1946 ሲቋቋም የወጣው መተዳደሪያ ደንብ ላይ እንደሚያትተው ጤና ማለት የአካል የአይምሮና ማህበራዊ ደህንነት እና የጤና የአካል የአይምሮና የማህበራዊ ደህንነት መረጋጋት የመጀመሪያው ቅድሚያ ማሟያ መስፈርት አድርጎ ነው የተነሳውና በተለይ ደግሞ አገራቸው ውስጥ በተለይ በአይምሮና በማህበራዊ ደህንነት ዙሪያ ላይ ሲያረጉት የነበሩት ሁኔታዎች በተለይ በስራ ላይ በጤና ጥበቃ ሚኒስቴር ውስጥ ላይ ባገለገሉበት ሂደት ከዛም በኋላ በውጪ ጉዳይ ሚኒስትርነት ባገለገሉበት ሂደት አገሪቱ ውስጥ የነበረው የፖለቲካ ስርዓትና ስርዓቱ ሲከተል የነበረው አገዛዝ ሁኔታም የሚያሳየው በተለይ ደግሞ በጤና ጥበቃ ሚኒስትርነት በነበረበት ጊዜ የሰሯቸው ትልልቅ ስህተቶች እዚህ በአለም አቀፍ ደረጃ ላይ ያመጣቸዋል የሚለውን ነገር ስናይ really በአለባቸው ዙሪያ እየተካሄደ ያለው ነገር ምንድነው የሚለው ነገር አለ። አንደኛ ሁለተኛ በሶስት እይታ የምናየው እሳቸው በግል ሲያርጉበት የነበረው አሁን ላይ እንደ መረጃ የሚታየው ከዶናልድ ትራምፕ እና ከሂላሪ ክሊንተን ቀጥሎ ትልቅ ወጪ ወጣበት የምርጫ ቅስቀሳ ካምፔን ሲያካሂዱ ነው የነበሩትና ከ10 ሚሊዮን በላይ ረሃብተኛ ኢትዮጵያ ውስጥ በሞላበት ሀገር ውስጥ በሚሊዮን ዶላር የሚቆጠሩ ተፋሰስ በማድረግ እንደዚህ አይነት ምርጫ ቅስቀሳ ማድረጉ really አንድ ሀገር ዜጋ እንደ ተቆርቋሪ ስሜት ለሚሰማው ሰው ተገቢ ነው ወይ የሚለው አለ። ሲቀጥል ደግሞ በሶስተኛ ደረጃነት ይሄን አይነት ስተት ባለበት ሂደት ውስጥ በውጭ የምንኖር ኢትዮጵያውያኖች ይሄ ነገር እንዳይሆን በተለያየ ሀገር ውስጥ ያለው የተበላሸ ስርዓት ይዘው መጥተው በአለም ደረጃ ላይ በተለየ ቅባትና በተለየ ሽፋን ለመስጠት የመጡትን ሰውዬ በማጋለጥ ደረጃ really በቂ ቅስቀሳ አርገናል ወይ ተንቀሳቅሰናል ወይ ተግባር ስራ ላይ አውና ሌሊስቲ ምን አሳባለሽ
በዚህ ቅስቀሳ ላይ? እንግዲህ በየትዊተርም በየፌስቡክ ድረገጽ ላይ በተለይ በዚህ በአውሮፓና አሜሪካ የሚኖሩ ተቃዋሚዎች ይሄን ነገር እንዲሰሩ በጣም ቅስቀሳ ተደርጎ ነበር። የኛ አንድ ፊርማ ዛ ላይ ማስቀመጥ ምን ያህል ለውጥ እንደሚያመጣ ግን በተለይ ተቃዋሚ ነን ብለን በተለያየ ዓለም ላይ የሚኖር ኢትዮጵያውያኖች ይሄን ነገር እንኳን ማድረግ እንደ ትልቅ ነገር ነው የሚያዩት። ይሄን ነገር ብናደርግ ኖሮ ይሄ ነገር ባልተከሰተ ነበር ብለን ነው የምናስበው። ይሄ ነገር ደግሞ እንዳይከሰት ዛሬም ሰዓቱ አረፈደ። እያንዳንዳችን ፊርማ በሀገራችን በህዝባችን ላይ ትልቅ ተጽዕኖ አለው ብዬ ነው የማስበው። ስለዚህ በዚህ የሚኖር ማንኛውም ኢትዮጵያዊ ለዚህ ነገር መተባበር አለበት ብዬ ነው የማስበው።
ያው በዋናነት የውጭ ያለነው ሰዎች አስተዋጽኦ በተለይ ደግሞ በጄኔቫ በተደጋጋሚ ሰልፎች ካይሉ ነበር ግን ከዛም በዘለለ ውስጥም ያሉ ሰዎች ብዙ ጥረት አድርገዋል ግን ሪሊ የሚጠበቀውን ያክል ጥረት አድርገናል ወይ እንደ ዜጋ እንደሚመለከተው ዜጋ እንደ ኃላፊነት እንደሚወስድ ኢትዮጵያዊ ያረግናቸው ጥረቶች ስናየው በተለይ በብዙ ነገሮች ተወጥረው ነው ያለው ብዙ ኢትዮጵያዊ ሀገር ውስጥ ያለውም የትግል ሂደት ሐሳቡን የሚሰርቅበት ሂደት አለና እቺ ክፍተት የፈጠረችው ማለ ግን ስቲል አንድ ኮምፒውተር ላይ ቁጭ ብሎ መፈረም ያን ያክል ኢነርጂና አቅም ይጠይቀበት እንትን አይደለምና ያ ማረክ የሚሰጠው ያንድ ሰው ድምጽ የሚኖረው ቫልዩ ትልቅ ነው አሁንም ላይ ያንንም መፈረም ስቲል የሚሰጠው ጥቅም አለ በሌላ ዙሪያ ስታዩ ግን ዶክተር ቴድሮስ አድሃኖም በጤና ሚኒስቴር በነበሩበት ወቅት ምን ሰርተዋል ሪሊ ለዚህ ለዓለም አቀፍ ደረጃ የሚያበቃ አቅምና ብቃት መፍጠር ችለዋል አሳማኝ ሆነዋል ወይ የሚለውን ነገር ማየቱ በራሱ ትልቅ ነገር ነው ምናልባት ግሩሜ ተጨማሪ መረጃ ካለ የተወሰነ ብትለን በተለይ ደግሞ እሳቸው ማው እንደ ትልቅ አንዴቲ ሆነው እንዲመረጡ ያረጋቸው ተብሎ የሚገመተው በማላሪያ ዙሪያ ላይ ያረጉት ሪሰርች ነው ፒኤችዲያቸውን ሰሩ ማላሪያ ላይ ያረጉት ሪሰርች ትልቅ ነገር ነው ይባላል ግን እሳቸው በጤና ሚኒስቴር ለኢትዮጵያ ውስጥ ባገለገሉበት ዘመን የሰሩት ትልቅ ክፍተትና ትልቅ ስተት አለ እሱም አንድ ሙሉ ወረዳ ማህበረሰብ በወባ በሽታ እንዲያርቅ ያረጉበት ሂደት አለ በተለይ በኖርዘርን ኢትዮጵያ አካባቢና ምናልባት ተጨማሪ መረጃ ካለ በዛ ዙሪያ የተወሰነ እንበልና ሌሎችንም እናያቸው
ተጨማሪ መረጃ ብዙም ባይሆን አንድ የዛሬ ሳቸው ጤና ጥበቃ ሚኒስቴር በነበሩበት ወቅት በዚህ በማላሪያና በኤችአይቪ ጉዳይ ላይ በአዳማ ናዝሬት አንድ ትልቅ ኮንፈረንስ ተዘጋጅቶ ነበር። በዛን ጊዜ የኤችአይቪ ማዕከል ሴክሬታሪያት በተደራጀውና የዛ ኃላፊ ነበር አንድ ግለሰብ በኋላ ወጥቶ እዚህ ነው የተናገረው ያንን ነገር ማለት ነው። በዛ ስብሰባ ላይ ሳቸው ተጋብዘው ነበር እና ምንድነው ያሉት የኤችአይቪ ጉዳይ በተመለከተ ማለት ነው HIV ያደረሰውን ችግር ከዘረዘሩ በኋላ ይሁንና HIV ጉዳት ብቻ አይደለም ያለው ጥቅምም አለው በHIV ሰበብ ኢትዮጵያ ማለት ነው ከለጋሽ ሀገሮች በርካታ ገንዘቦችን እንደምታገኝ ፍለፊት ነው በአደባባይ የተናገሩት ማለት ነው። እንግዲህ ያንድ ሀገር ሚኒስቴር ሰዎች ዜጎች ህይወታቸውን ያጡ ባሉበትና በጣም አደጋ በፈሳት እንደ ውጭ ምንዛሬ ገቢ የማስገኛ መንገድ ብለው የተናገሩት ነገር በጣም እስካሁን ድረስ ብዙዎቹን የከነከነ ጉዳይ ነውና ከዛ አንጻር ነው ማለት የፈለኩት።
አዎ በዋናነት ግን በምስራቅ ኢትዮጵያ አካባቢ አንድ የማላሪያ ወይም የወባ መስማሰራጫ ተቋምን በመዝጋት ዛካቢ ወይም ያንን ቦታ ወደ ሌላ ስቴሽን በማዞር ዛካቢ የነበሩ ሰዎች ተገቢው የወባ ጥበቃና ክትትል ስላልተደረገላቸው ብዙ ሰዎች በወባ በሽታ ምክንያት እንዲሞቱ የሆነበት ሂደት አለ። ያን ብቻ አይደለም በኦሮሚያ ሪጅንም የኮሌራ አውት ብሬክ ነበር እሳቸው በነበሩበት ጊዜና ምናልባት በይት በአማርኛው ስም የተሰጠው ይሄ አጣዳፊ ተቅማጥና ትውከት በሚለው በዛ ዙሪያ ላይ ይሄ የነበረው ሂደት ነውና እንደ ሀገር ራሱ ትልቅ ጥያቄ ውስጥ የሚከት ትልቅ ስለት ነበር ብዙ ሰዎች ያለቁበት ሂደት
አለ። ብዙ ሰናትም ያለቁበት
አዎ እሱኛው ሂደት አለ። ከዛ ውጪ በአለም ደረጃ በእርዳታ የመጡ በጤና ዙሪያ ላይ የመጡ ገንዘቦችን አላግባብ ሲጠቀሙና ሲያባክኑ የነበሩ ሰዎች ናቸው። እነዚህ በመረጃ ባሉበት በመረጃ ተደግፈው በሚቀርቡበት ሰዓት ውስጥ ነው እነዚህ ከግምት ውስጥ ሳይገቡ እንግዲህ አንድ ሰው ለተሻለ ነገር ነው ምን እየተካረገ ለተሻለ ነገር ስታጩ ከግምት ውስጥ መትከቻቸው ነገሮች አሉና እነዚህ ነገሮች ሳይታዩ ወደዚህ መምጣታቸው እጅግ በጣም ሾኪንግ ነው ለኔ። አሮ ነው እንግዲህ በሚቀጥለው ምን ይሆናል ምን ያወነው ያንዳንዱ ኢትዮጵያዊ አሁንም ቢሆን ከተተሉን ማረግ አለበት አረፈደም መከተመ ቆም አለበት የሚል ሐሳብ አለኝ። ምናልባት ዜና ገድቦናልና ወደ ዜና እንሄዳለን። አብራችሁን ቆዩ።
እንደምን አርፍዳችኋል አድማጮች። ከረፋዱ 11 ሰዓት ሆኗል። የሳምንቱ ዜናዎች ባጫጭሩ ይቀርባሉ። በስዊድን የኢትዮጵያ ድምጽ ሬዲዮ ከመሰረቱት አንዱና በአሁኑ ሰዓት የሬዲዮ ስራ አስኪያጅ ሆነው ቀድሞም የኢትዮጵያ ኮሚኒቲ በበላይነት ያስተዳደረው እንዲሁም በበርካታ የኢትዮጵያ ጉዳዮች ላይ ከፊት በመሰለፍ ሀገሩንና ህዝቡን ያገለግለው አቶ አህመድ አሊ እዚህ በስዊድን በሚኖሩ ኢትዮጵያውያን ከፍተኛ የሆነ የክብርና የምስጋና ቀን ተደርጎለታል። ባሳለፍነው ሳምንት ወድ በኢትዮ ስታር በተከናወነው ስራ ስርዓት ላይ የቀደሙት ወዳጆቹ የስራ ባልደረቦችና ጥሪ የተደረገላቸው እንግዶች እንዲሁም ጓደኞቹ ታድመዋል። አቶ አህመድ አሊ ፕሮግራሙ እስከተከናወነበት ለት ድረስ ምንም ባለማውቁ ወደ ዝግጅቱ ቤት ሲገባ ግራ ሲጋባ ተስተውሏል። በኋላም ዝግጅቱ ለሱ መሆኑን ሲረዳ በደስታ ሲቃ ሲያለቅም ተስተውሏል። ተዋመዳሊ ላለፉ 30 አመታት ደከመኝ ሰለቸኝ ሳይል ላደረገው አስተዋጽኦ የክብር ቀን እንደተዘጋጀለት አዘጋጆቹ አስተውቀዋል። ተዋመዳሊ ኢትዮጵያን ሬዲዮ ከመስረት ኢትዮጵያን ኮሙኒቲ ከመምራት ባሻገር በማናቸውም የኢትዮጵያ ጉዳይ ግንባር ቀደም ሆኖ መስራቱ በዝግጅቱ ተወስቷል። በዝግጅቱ ላይ የአህመድን ታሪክ የተመለከተ አጭር የቪዲዮ ባዮግራፊ ቀረበ ሲሆን የድሮዳጆቹም እሱን የተመለከቱ የተለያዩ ንግግሮችን አሰምተዋል። ተዋመዳሊ ኢትዮጵያውያንን በሚያገለግልበት በተለያዩ ጊዜያት በህዋት ሰዎች ጥቃት እንደደረሰበትም በመስል ተደግፎ ቀርቧል። በስተመጨረሻም ከተለያዩ ግለሰቦችና ማህበራት የተለያዩ ስጦታዎችን ተቀብሏል። በጃዊ ጫካ ውስጥ በርካታ ወታደሮች በረሃብና በውሃጥም ማለቃቸው ተዘገበ። ከኢትዮጵያ ሳተላይት ቴሌቪዥን የተገኘው መረጃ እንደሚያመለክተው ከሁለት ሳምንት በፊት በ12ኛው ክፍለ ጦር ስር ባለው በፓዊና አሶሳ ሰፈር ከሚገኘው 6ኛና 7ኛ ሬጅመንቶች የተውጣጣ አንድ አሳሽ ግብረ ኃይል በጃዊ በረሃና በቤንሻንጉል ጉሙዝ ክልል በሚገኘው አዲስ ናሽናል ፓርክ ውስጥ የነጻነት ኃይሎች ይገኛሉ በሚል አሰሳ ከወጣ በኋላ በአቅጣጫ መጥፋት ምክንያት በውሃና በምግብ ጦት ምክንያት በርካታ ወታደሮች መሞታቸው ተዘግቧል። በህይወት የተረፉ ካሉ በሚል በሄሊኮፕተር የታገዘ አሰሳ በመደረግ ላይ ሲሆን በህይወት ተርፈው የተገኙ አንዳንድ ወታደሮች ህክምና እየተደረገላቸው ሲሆን የተወሰኑት የሱዳንን ድንበር አቋርጠው በመሄድ ሱዳን ውስጥ ተገኝተዋል። የመከላከያ ምንጮች እንደገለጹት በጃዊ ጫካ ውስጥ ያለቁት ወታደሮች ቁጥር በቅርቡ በሰሜን ጎንደር በ ቋራና ለጣሽ ፓርክ በመግብና በውሃ ጥረት ካለቁት የ24ኛው ክፍለ ጦር ወታደሮች ቁጥር በብዙ ይልቃል። በአማራ ክልል በተለያዩ አካባቢዎች የሚታየው ህዝባዊ ተቃውሞ አገዛዙን ፈተና ውስጥ እየጣለው ሲሆን ባሳለፍነው አመት በስቴ ወረዳ መካነ ኢየሱስ ከተማ ከምሽቱ 2 ሰዓት ጀምሮ ከፍተኛ የተኩስ ድምጽ መሰማቱንና ሰሞኑን የነበረውን ውጥረት ከፍ ማድረጉን የአካባቢው ምንጮች ገልጸዋል። የተኩሱ ምክንያት ምን እንደሆነ ባይታወቅም የኮማንድ ፖስት አባላት ነን የሚሉ ሰዎች በአካባቢው ታዋቂ የሆኑ ሰዎችን ይዘው ከማሰራቸው ጋር ሳይያያዝ እንደማይቀር አካባቢ ምንጮች ይገልጻሉ። አንዳንድ ወጣቶች አሁንም ያፈሳ በመፍራት ራሳቸውን የሰወሩ ቢሆንም ካለፈው አንድ ሳምንት ጀምሮ የተለያዩ ጥቃቶችን በህቡ ሲፈጽሙ በቆይታቸው ያካባቢው ነዋሪዎች ይናገራሉ። በሌላ በኩል ከተና ባሳለፍነው ሮብ ምሽት በባህር ዳር ከተማ ቀበሌ 4 በመከላከያና በፌደራል ፖሊስ አባላት መካከል በተፈጠረ ግጭት አንድ የመከላከያ አባል ሲገደል አንድ ሚሊሻን በጽኑ ቆስሏል። ይህን ተከትሎ በከተማው ከፍተኛ ፍተሻ ሲካሄድ መቆየቱ ተዘግቧል። በወገራ ወረዳ ደግሞ የአስተዳደርና ጸጥታ ዘርፍ ኃላፊ የሆኑት አቶ ሙሉሸት ይዘዘው በደረሰበት ጥቃት ክፉኛ ቆስሎ ጎንደር ሆስፒታል መግባቱ ተዘግቧል። ግለሰቡ በአካባቢው የነበረ ወጣቶችን በማስገደል በማሳሰርና በማሳፈን ከፍተኛ ሚና እንደነበረ ቢገልጹት ምንጮቹ የግለሰቡ ክራሽ ጠመንጃና ሽጉጥ ጥቃቱን ባደረሱ ሰዎች መወሰዱ ተዘግቧል። በጎንደር አንድ የገዢው ፓርቲ ንብረት የሆነ ተሳቢ የጭነት መኪና በቦምብ መመታቱ ተዘግቧል። ባሳለፍነው ረቡዕ ንጋቱ 11 ሰዓት ላይ ከጎንደር ወደ መቀሌ ቃጭሞ ሲጓዝ የነበረ አንድ የጭነት ተሽከርካሪ ከከተማው 10 ኪሎ ሜትር ርቀት ላይ በመትገኘው ወለቃ በመተባለው መለስተኛ መንደር ላይ ሲደርስ በቦምብ መመታቱን መኪናው እስከነጨለቱም መንደዱ ተዘግቧል። ምንጮች እንደገለጹ ተሽከርካሪው ሌሊት ጎንደር ላይ ቃዎችን በመጫን ወደ መቀሌ ጉዞ በማድረግ ላይ ነበር። አስቀድሞ መረጃ ይደረሳቸው ማንነታቸው ያልታወቁ ሰዎች ተዘጋጅተው ሲጠብቁ እንደነበርና እነዚህም ኃይሎች ጥቃቱን እንደፈጸሙት ያካባቢው ነዋሪዎች ተናግረዋል። ጥቃቱ እንደተፈጸመ የእሳት አደጋ መኪና ይደረሰ ቢሆንም ቃጠሎውን መቆጣጠር ሳይችል ቀርቷል። ያጋዜ ወታደሮች አካባቢውን በመቆጣጠራቸው መኪናውን ምን እንደጫነ ለማወቅ ሳይችሉ መቅረታቸውንም ነዋሪዎች ገልጸዋል። በጎንደርና በትግራይ ክልል መካከል በደባርቅ በኩል የሚደረገው የትራንስፖርት እንቅስቃሴ መንገዱ አደገኛ በመሆኑ እንዲቋረጥ ሲደረግ፣ በሁመራ በኩል የሚደረገው ጉዞ እንደ አማራጭ ጥቅም ላይ የዋለ ባለበት ወቅት የአሁኑ ጥቃት ይህንን መንገድ ለተሽከርካሪ ዝግ ያደርገዋል የሚል እምነትም አሳድሯል። በአካባቢው የሚንቀሳቀሰው የነጻነት ኃይሎች የሚፈጽሙት የደፈጣ ጥቃት መጨመር አገዛዙ በአካባቢው ያለውን ወታደራዊ ኃይሉ እንዲጨምር አስገድዶታል። በወለቃ ላይ ለተፈጸመው ጥቃት እስካሁን ድረስ ኃላፊነቱን የወሰደ አካል የለም። የኢትዮጵያ ዲሞክራሲና የሰብአዊ መብት ጅግ ማሽቆልቆሉን አንድ ጥናት አመለከተ። የኢትዮጵያ ዲሞክራሲና የሰብአዊ መብት አያያዝ ላለፉት ተከታታይ 10 አመታት ማሽቆልቆል ማሳየቱን በ167 የዓለማችን ሀገራት ላይ ጥናቱን ያካሄደ አንድ ዓለም አቀፍ ተቋም ይፋ አድርጓል። የሃውዘ ኢኮኖሚስት ዓለም አቀፍ መጽሔት እህት ኩባንያ የሆነውና በደህንነት ዙሪያ ጥናትን የሚያካሄደው ኢኮኖሚስት ኢንተለጀንስ ዩኒት ኢትዮጵያ ከ10 ዓመት በፊት አስመዝገባ የነበረው የ4.7 ባለፈው ዓመት የፈረንጆች ዓመት ወደ 3.6 ማሽቆልቆሉን ገልጿል። ዓመታዊ ሪፖርቱ ለሕዝብ ይፋ ያደረገው ድርጅቱ የኢትዮጵያ ዲሞክራሲ ሂደት መሻሻል ባለመሳየቱ ምክንያት ሀገሪቱ ጨቋኝ ተብለው ከተቀመጡ የዓለማት ሀገራት ተርታ ልትመደብ መቻሏን በሪፖርቱ አስፍሯል። የደህንነት ተቋሙ የተለያዩ መስፈርቶችን በመውሰድ ለሀገራት ከ10 በሚሰጠው ነጥብ ኢትዮጵያ እንደ ፈረንጆቹ አቆጣጠር በ2007 ዓ.ም ተመረተ 4.7 በማስመዝገብ የመጨረሻ የተባለውን ውጤት አስመዝግባ እንደነበር አስታውሷል። ይሁንና የኢትዮጵያ ዲሞክራሲ ያላቸውን የተመሻሻል ከማሳየት ይልቅ ባለፉት 10 ተከታታይ አመታት ማሽቆልቆልን በማሳየት በተለይ ከ2000 ዓመተ ምህረት ጀምሮ የከፋ የሆነ መምጣቱን አመልክቷል። የሀገሪቱ ዜጎች በመንግስት ላይ ያላቸው እምነትና በዋና መስፈርትነት የወሰደው ድርጅቱ የዲሞክራሲ ግንባታዎችን ጨምሮ 60 በት ጉዳዮችን በጥናቱ ለግባትነት መዳሰሳቸውን አክሎ ገልጿል። ለአውሮፓውያን አቆጣጠር ከ2005 ዓመተ ምህረት ጀምሮ የተካሄደው ብሔራዊ ምርጫ ተከትሎ በኢትዮጵያ በዜጎች ላይ በመንግስቱ ላይ ያላቸው እምነት እየቀነሰ መምጣቱን ከዛም ጎለጎን ሰዎች ሐሳባቸውን በነጻነት ለመግለጽ የሚያደርጉት ጥረት አፈና እየተጠናከረበት መምጣቱ ተመልክቷል። የዓለም ሀገራት እንዲሁም የሰብአዊ መብት ተሟጋች ድርጅቶች በአገሪቱ ላይ የሚያወጧቸው የሰብአዊ መብት መረጃዎችና የሚገልጿቸው ስጋቶች በዚሁ ዓለም አቀፍ ተቋሚ ሪፖርት ውስጥ መካተታቸውንም ለመረዳት ተችሏል። በመጨረሻም የኢትዮጵያ ምድር ባቡር ኮርፖሬሽን ከ100 ቢሊዮን ብር በላይ የብድር ዕዳ እንዳለበት ተዘገበ። የኢትዮጵያ ምድር ባቡር ኮርፖሬሽን ከሀገር ውስጥና ከውጭ አበዳሪ አካላት የወሰደው ብር 100 ቢሊዮን ብር በላይ መድረሱን የብድሩ የበጀት ጥረት ውስጥ እንደከተተው ይፋ አደረገ። ሰሞኑን ለሕዝብ ተወካዮች ምክር ቤት የ6 ወራት ሥራ አፈጻጸሙን አስመልክቶ ሪፖርቱን ያቀረበው ኮርፖሬሽኑ በተያዘው በጀት ዓመት የተለያዩ ስራዎችን ለማከናወን ከ60 ቢሊዮን ብር በላይ ለማግኘት ፍላጎት ቢኖርም 31% ብቻ የሚሆነው ገንዘብ ከሀገር ውስጥ ሊገኝ እንደሚችል ፍንጭ መገኘቱን ተዘግቧል። ይሁንና የኢትዮጵያ ምድር ባቡር ኮርፖሬሽን ወደ 26 ቢሊዮን ብር 1 ቢሊዮን ዶላር በላይ ገንዘብ ከውጭ ሀገር የፋይናንስ ተቋማት ለማግኘት ጥረት ቢያደርግም ገንዘቡን ሊያገኝ እንዳልቻለና በከፍተኛ የፋይናንስ ጥረት ውስጥ መሆኑን ለፓርላማው ገልጿል። ከጥቂት አመታት በፊት በአዲስ መልክ የተቋቋመው ይኸው መንግስታዊ ተቋም የኮርፖሬሽኑ የዕዳ ክምችት ባለፈው አመት ከነበረበት 96 ቢሊዮን ብር አካባቢ ወደ 103 ቢሊዮን ብር ማደጉን በቀረበው ሪፖርት ይፋ አድርጓል። አዲስ አበባ ከተማን ጨምሮ በተለያዩ ክልሎችና እስከ ጅቡቲ ድረስ የሚደርስ የባቡር መስመር በቅርቡ የገነባው ኮርፖሬሽኑ ከፍተኛ የሆነ የወለድና የግዴታ ክፍያ በአመቱ ለውጭ ባንኮች እየከፈለ እንደሚገኝ ለፓርላማ ማስረዳቱ ተዘግቧል። የኢትዮጵያ ምድር ባቡር ኮርፖሬሽን ለአዲስ አበባ ጅቡቲ የባቡር ፕሮጀክት ለተበደረው 2.5 ቢሊዮን ዶላር የወለድና ግዴታ ክፍያ መክፈል ቢጀምርም በቅርቡ የተመረቀ ፕሮጀክት ወደ ስራ ለመግባቱ ተመልክቷል። ይሁንና የባቡር መስመር በ3 ወራት ውስጥ ስራውን ይጀምራል ተብሏል። ከወራት በፊት 35.4 ሚሊዮን ዶላር ዕዳ መክፈሉን ያወሳው ኮርፖሬሽኑ በአሁኑ ወቅት በበጀት እጥረትና የዕዳ ጫና ፈተና ውስጥ እንደከተተውም አስረድቷል። ኮርፖሬሽኑ በተያዘው ወር 45 ሚሊዮን ዶላር ዕዳ መክፈል የሚጠበቅበት ሲሆን ይህን ግዴታውን ለመወጣት የውጭ ምንዛሪም ሆነ የሀገር ውስጥ ፋይናንስ ምንጮች በግልጽ አለመታወቁ ለፓርላማው ባቀረበው ሪፖርት አስፍሯል። በቅርቡ ስራውን በከፊል የጀመረው የአዲስ አበባ ቀላል የባቡር አገልግሎት እስካሁን ድረስ ወደ 2 ቢሊዮን ብር ኪሳራ እንደደረሰበት ተመልክቷል። የአዲስ አበባ ቀላል የባቡር ፕሮጀክትን ጨምሮ ኮርፖሬሽኑ በተያዘው ወር መክፈል የሚገባው የብድርና ወለድ ክፍያ 96 ሚሊዮን ዶላር ወይም 2.2 ቢሊዮን ብር አካባቢ በሆነም ታውቋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል።
ሀገራችንን በኃይል ከሚገዛት አምባገነኑንና ዘረኛውን ስርዓት በማስወገድ ዲሞክራሲያዊ ስርዓት ለመመስረት ሀገር ውስጥ ያለው ሀገር ወዳድ ዜጋ የሞት ሽረት ትግል በማድረግ ላይ ይገኛል። በአሁኑ ወቅት ጎሳይ ምዕራፍ ላይ ላለው ትግል መሳካት በሀገር ውስጥ ያለው ኢትዮጵያ አርበኞች ወጣት አዛውንት ሴት ወንድ ሳይሉ መተካ የሌላትን አንድያ ነፍሳቸውን በመገበር ላይ ይገኛሉ። ከሀገር ውጭ የሚገኝ ሀገር ወዳድ ሁሉ አምባገነኑ ስርዓት ተወግዶ ኢትዮጵያውያኖች በሀገራቸው እንደ ሁለተኛ ዜጋ መታየታቸው እንዲያበቃ፣ ዲሞክራሲ እንዲያብብ፣ ዜጎች በብሔራቸው ሳይሆን በሰውነታቸው ተከብረው እንድናይ፣ ለሁሉም የሁሉም ማህበረሰብ የሆነችውን ኢትዮጵያችንን አንድነቷን አስጠብቆ በጋራ የምንኖርባት ሀገር ለመፍጠር ሀገር ውስጥ ያለው የሞት ሽረት ትግል ፍሬ እንዲያፈራ እርሶም የዜግነት የውዴታ ግዴታውን ይወጡ ዘንድ ትግሉን በአቅሙና ባሉበት ሁኔታ በሐሳቡ በገንዘቡ እንዲደግፉ የፊታችን ፌብሩዋሪ 11 የአርበኞች ግንቦት 7 ንቅናቄ እኔ ለነጻነቴ በሚል መሪ ቃል በስዊድን ስቶክሆልም ህዝባዊ ውይይት መድረክና የገቢ ማሰባሰቢያ አዘጋጅቷል። ለቱ የንቅናቄው ሊቀመንበር የሆኑት ፕሮፌሰር ብርሃኑ ነጋ ከትግል ሜዳ በቪዲዮ ኮንፈረንስ በቀጥታ ንቅናቄው በአሁን ሰዓት መሬት ላይ ያደረገ ስላለው ትግል በዝርዝር ያስረዳሉ። ከታዳሚዎች ለሚቀርቡ ጥያቄዎችም መልስ ይሰጣሉ። እንዲሁም ከፍተኛ የበላይ አመራር የሆኑት አቶ ብዙነህ ጽጌ በውይይት መድረኩ ላይ በአካል ይገኛሉ። በተጨማሪም ንቅናቄው በሀገር ውስጥ እያከናወነ ያለውን እልህ አስጨራሽ ሁለገብ የነጻነት ትግል የሚያትዘጋቢ ፊልም ለመጀመሪያ ጊዜ ለህዝብ ይፋ ይሆናል። ዝግጅቱ የኢትዮጵያውያን መገለጫ የሆነው የባህል ምግባችን ከተሟላ ላይ መጠጥ አቅርቦት ጋር በአማርኛና በጣፈጠ መልኩ ለምሳ ተዘጋጅቷል። እንዲሁም ቀስቃሽና ሀገራዊ የሆኑ ሙዚቃዎች ምሽቱን ያደምቁታል። የምግቢያው ጋር 250 ክሮናል። በለቱ በቦታው መገኘት ባይችሉ ትግሉን በማገዝ የድርሻውን ለመወጣት ያመቾት ዘንድ ባለ 500 እና ባለ 1000 ክሮናል የትኬት ኩፖን አዘጋጅተንልዎታል። ቦታ ሮትማን ቬገን 26 ሱብ ኢትዮጵያ አዳራሽ ቱናልባና አልቢ ቀን ፌብሩዋሪ 11 2017 ሰዓት ከ13 ሰዓት ጀምሮ እስከ ለሊቱ 1 ሰዓት ይዘልቃል። ለተጨማሪ መረጃ ስልክ 076 021 5108 እንዲሁም 0775 45 806 ኑ ከቤተሰቡ ጋር በመሆን በሀገራችን ላይ የተካሄደ ያለውን የሞት ሽረት የለውጥ ትግል የድርሻችንን በማበርከት በታሪክ ማህደር የሚኖር ቅርስና ነው። የኔም ያንተም ያንቺም የሁላችንም የሆነችውን ኢትዮጵያችንን ከጥፋት እንታደግ የአርበኞች ግንቦት ሰባት ንቅናቄ በስዊድን
አድማጮቻችን ፕሮግራማችን እንደቀጠለ ነው። ከዚህ ከኢትዮጵያ ድምጽ ሬዲዮ ማስተዋወቂያ አለ፣ ቀጥሎ ይቀርባል። የስብሰባ ጥሪ የዳግማዊ የመላ አማራ ህዝብ ድርጅት የስብሰባ ማስተዋወቂያ። ዳግማዊ ማህድ የፊታችን 18 ፌብሩዋሪ 2017 እንደ አውሮፓውያን አቆጣጠር በስዊድን ስቶክሆልም ታላቅ ህዝባዊ ስብሰባ ያደርጋል። በአውሮፓ ምድር ለመጀመሪያ ጊዜ በሚካሄደው በዚህ ስብሰባ ድርጅቱ ከአማራው ህዝብ ጋር በአንድ መድረክ በመገናኘት ድርጅታዊ አላማውንና መርሆን ያስተዋውቃል። ከህዝብ የሚሰነዘሩ ጥያቄዎችና አስተያየቶችን ያስተናግዳል። ስለ አማራው ህዝብ ቀጣይ ሁኔታና ስለ አላማ አቀፉ የአማራ ህዝብ ትግል ከህዝቡ ጋር በቀጥታ ምክክር ይደረጋል። በስብሰባው ላይ አቶ ተፈሪ ቸርነት የዳግማዊ ማህድ ሊቀመንበር ከአሜሪካ፣ ዶክተር አፈወርቅ ተሾመ ከጀርመን፣ ጋዜጠኛ ሙሉቀን ተስፋው ከፊንላንድ፣ አቶ ወንደሰን በየነ ከስዊድን የክብር እንግዶች ሆነው በቀጥታ በመገኘት ከተመልካቾች የሚመጣውን ጥያቄ መልሳሉ። በመሆኑም በእለቱ የመላው ማራዙ ተወላጆች ለሆኑ በሙሉ በስብሰባው እንዲገኙ ሲል በታላቅ አክብሮት ጥሪውን ያስተላልፋል። አድራሻና ቀን፣ አድራሻ ኦሽታቶሪ ኦሽታ ሴንትሮም ሎፍተት ሃለን ባስ 160 ቁጥር ከጉልማሽ ፕላን ቲቨርባና ሆል ፕላትስ ቫላቶሪ። ቀኑ ፌብሩዋሪ 18 2017 ሰዓት ከ14 ሰዓት እስከ 22 ሰዓት። የብቻዋቂ እኔ ነኝ ምሁ የኔ ዘፍልክ ብሎ የሚል አጥቶምና አጥቶም ቆንጆ አጥቶምና አጥቶም ቆንጆ ዘራ ዶክተር ዘር ለገበሬ አርሶም ያበላ እያና ፍቅርነታ ለመጭውቱን ለባላደራ የሃበሻን አትወድም ጉራ የኢትዮጵያን አትወድም ጉራ የኢትዮጵያን የሃበሻን ለረም ትለው እሽም ትለው ራሱን ያረሳ ለአገሮ ገኑ ወድቆ ይነሳ።
አድማጮቻችን በማስከተል የብሩክ በረከትን ሳምንታዊ የጨዋታ ፕሮግራም ሰፋ ያለ ጨዋታ ፕሮግራም እንድትከታተሉ እንጋብዛለን።
ሰላም ጤና ይስጥልን የኢትዮጵያ ድምጽ ሬዲዮ አድማጮች እነሆ የሁድ ጨዋታ ፕሮግራም አሁን ተጀምሯል። ለዛሬ የሁድ ጨዋታ ፕሮግራም የመረጥንላችሁ ቱሉ ፎርሳ የተሰኘን አጭር ልቦለድ ነው። ቱሉ ፎርሳ በነሐሴ ወር 1968 እንደ ኢትዮጵያውያን አቆጣጠር በጎመዝ ሄት ላይ ለአንባቢ የቀረበ የስነ ጽሑፍ ስራ ነው። የቱሉ ፎርሳ ደራሲ አይታወቅም። ማን ያውቃል አሁን በህይወት ሊኖርም ላይኖርም ይችላል። የደራሲው ጣፋንታ ባናውቀውም ስነ ጽሑፍ ግን ዘላለማዊ ነው። የዘመን መቀየር እንኳን የስነ ጽሑፉን ውበት ሊቀይረው አልቻለም። አሁንም ከብዙ ጊዜ በኋላ ስነ ጽሑፉ የቱሉ ፎርሳ የማይሰለች ነው። እንግዲህ ማለት የዛሬ 41 ዓመት የተጻፈ ነው። ከዛ በኋላ ደራሲው አልታወቀም አልተገኘም ማለት ነው። እንግዲህ ቱሉ ፎርሳ እንድትከታተሉ እንጋብዛለን። ይዘንላችሁ የቀረብነው ብሩክ በረከትና ሳምፖር ዘለየ ነው። ቱሉ ፎርሳ ቱሉ ፎርሳ ማን የማውቃለ እናንተ አታውቁትም እንዴ? ቱሉ ሄ ማካሮኒ ፋብሪካ ነው የሚሰራው እኮ። ኦ ቱሉን ማን የማውቃለ? ቱሉ 30 አመቱ ነው ወይም ወደዚያ ግድም ነው። እና ቱሉ ቁመቱ ረጅም ነው። የቱሉ እጆች ትልልቅ ናቸው። የቱሉ ክንዶች ጠንካራዎች ናቸው። የቱሉ መዳፎች ሻካራ ናቸው። ቱሉ ከማካሮኒ ፓስታና ፓስቲኒ ፋብሪካ ውስጥ ወፍጮ ክፍል ነው የሚሰራው። ወፍጮ ክፍል 6 አመት ሰርቷል። የፋብሪካው ባለቤት ሙሴ ጋሊብ ናቸው። ጌታ ጋሊብ እዚች ሀገር ይህች በእኛይቱ የምንላት ሲገቡ ቤሳቤስቲን አልያዙ። ከዚህ ከገቡ በኋላ ነው ይህንን ሁሉ ያፈሩት። ያንን ሁሉ ቪላ ሰርተው የሚያከራዩት። ያንን ሁሉ ሱቅ የከፈቱት። ጌታ ጋሊብ የናጠጡ ዲታ ናቸው። አቤት ሰራተኞች ሲፈሯቸው። ጌታ ጋሊብ ሽማግሌ ናቸው። አጭር መላጣ ባርኔጣ የማይለያቸው አማርኛን አቀላጥፎ የሚያውቁ እድላም ሰው ናቸው። ስለ አበሻ ሲናገሩ አበሻ ስራ አይወድም፣ አበሻ ሰነፍ ነው፣ ለዚህ ነው ሀብታም የማይሆነው እንደኔ ይላሉ። ቱሉ ፎርሳ በወር 35 ብር ያገኛል። ያ ደሞዝ ነው። ቱሉ ፎርሳ ሲሏችሁ ፎርሳ የአባቱ ስም እንዳይመስላችሁ። አይደለም፣ የወፍጮ ቤት ስራ አታውቁትም እንዴ? ስንዴ በካሚዮን ይመጣል። ከካሚዮን ወደ መጋዘን ይጋዛል። ከመጋዘን ወደ ማንጠርጠሪያው የወንፊት ሞተር ቤት ይወሰዳል። ከዚያ ይታጠባል። ከዚያ በሞተር ይደርቃል። ከስንት ጣጣ በኋላ ይፈጫል። ዱቄት በጆንያ እየታሰረ ወደ ቡኮ ክፍል ይተላለፋል። ይህ ሁሉ የሚያደርገው የሰው ትከሻ ነው። ካሚዮን ሲመጣ ካቦ ሰው ይጠራል። እንዲያወሩ አንድ ሁለት ፎርሳ አንድ ሁለት ፎርሳ። ከመኪናው ላይ ኩንታሉን እየተሸከሙ ወደ መጋዘን መትነን ነው። እና በስርዓት ሁሉን የሚያህል የለም። ኩንታል ተሸክሞ ሲበር ጭብጥ ላባ የያዘ አይመስልም። ሁል ጊዜ በጩኸት አንድ ሁለት ፎርሳ ይወዳል። ለዚህ ነው ቱሉ ፎርሳ ተብሎ የቀረው እንጂ የአባት ስም ሆኖ አይደለም። የቱሉ ሚስት ጠንፌ ነው የምትባል። እንጀራ ለመግዛት ጉሊት ሄደ ሁሉ ጠንፌን ያውቃታል። መሸት ሲል ወደ ጉሊት ብቅ ያለ ጠንፌና የእንጀራ ሰፌዷን ይለምዳል። መሸት ሲል የቀን ሰራተኞች ወደ ቤታቸው ይመጣሉ። እግረ መንገዳቸውን እንጀራ ይገዛሉ። ሲመሽ የእንጀራ ገበያ ይደራል። እስኪ እንጀራ ይላል ጠጋ ይልና። ይህ ወርቅ የመሰለ እንጀራ ይባላል። ጤፍ ነው ቅይጥ ይላል ላፉ። ንጹሕ የበጩ ጤፍ ተብሎ ይነገረዋል። ጠንፌ ዘንድ ግን ብዙዎች እንዲያ ብለው አያውቁም። ብዙዎቹ ስለሚያውቋት ዝም ብለው ነው የሚገዙት። አንዳንዴም ከተጠየቀች ጤፍ ነው
ትንሽ ዘንጋዳ አለበት።
የቀን ሰራተኞች ላፋቸውን የሚጠይቁት ሊያገኙትም የሚገዙት። የሚገርመው ነገር የቀን ሰራተኞቹ ወንድ ላጤዎች ናቸው። የቀን ሰራተኞቹ ወጥ አይሰሩም። የቀን ሰራተኞቹ ብዙ ሆነው በትንሽ ቤት ውስጥ ነው የሚኖሩት። ታዲያ ለምንድን ዳቦ ወይም ሙፎ ገዝተው አይበሉም? ሙፎ ወጣ ያስፈልጎ ሙፎ የወንድ ላጤ ምቹ ምግብ ነው። ዲነቀን ሰራተኞቹ እንጀራን ይመርጣሉ። ደረቅ እንጀራ ማላመጥ ደስ ይላቸዋል። ምናልባት የቀድሞ ቤታቸውን የወትሮ ትዳራቸውን የሚያስታውሳቸው እየመሰላቸው ይሆናል። እንጀራ የወደፊቱ የተስፋ ምልክትም እየመሰላቸው ይሆናል። ጠንፌ አንድ 25 ዓመት ይሆናታል። ጠንፌ ከሁለት ዓመት በፊት ቱሉ ፎርሳን አገባች። በፊትም ከአያቷ ጋር ስትኖር የመንደር እንጀራ አጋጋሪ ነበረች። እንጀራ መጋገር እንዴት አይነት ሥራ መሰላችሁ? አንዱ ቤት ሰላቢ ነች ይላል፣ ሌላ ቤት ማገዶ አይበረክትላትም ይላል፣ ሌላው ቤት እንጀራ ታወፍራለች፣ ሌላው ቤት ታሳሳለች። ጣጣ ነው። በስተ መጨረሻ አያቷ ሲሞቱ ጋግሮ ከማብላት ይልቅ በሶስት ብር ተቀጥሮ ጋግሮ መሸጥ ይሻላል ብላ በነጋዴነት ተጠቃለለች። ከቱሉ ጋር የተዋወቁት በእንጀራ ደንበኝነት ነው። ኦሆሆ ይሄ ደግሞ ራሱን የቻለ ሌላ ታሪክ ነው። ታዲያ ጠንፌ ወንድ ልጅ ወለደች። ልጁ ደግሞ ጤና የለውም። እሷንም ጤና አነሳትቴ የእንጀራ ንግዱም አላዋጣል። እንደ ድሮ በርካሽ ዱቄት ፍለጋ መንከራተት አለ። ማገዶ ፍለጋ አገር ጥሎ መሄድ አለ። ራሱንቱ በዚህ ላይ ልጇ ጤና የለውም። ባሎች ሁሉ ሚስቶቻቸውን ይመታሉ። ባሎች ሁሉ ይሰክራሉ። ቱሉ ግን አይማታ አይሰክርም። ከጠንፌ ምንም አይደብቅም። አምላኩ ጠንፌ ናት። ያለ ጠንፌ ምን ሕይወት አለውና ጠንፌም ባሏን ትወዳለች፣ ታከብራለች። ጠንፌ።
አቤት።
ዛሬ ደሞዝ ተቀብዬ ከጓደኞች ጋር ጠላ ቤት ገብቼ 60 ሳንቲም አጠፋው።
ደጋር
ጠንፌ ቀና ብላ አታየው። ጠንፌ ለቱሉ፣ ቱሉ ለጠንፌ ተፈጠሩ ይመስላሉ። ትሳሳለታለች። ጠንፌ ዛሬ ደሞዝ ተቀበልኩና ስመጣ ሉካንዳ ቤት ገብቼ የ50 ሳንቲም ስጋ ገዛውልሽ።
ጥሩ አረክ።
ከዛ በፊት ግን ያው አማረኝና አንድ ብርሌ ጠጅ ጠጣው። ምን ነው ጠንፌ ከፋሽ እንዴ?
እኔቲ
ቱሉ ሚስቱን ትኩር ብሎ ማያትም የምትሟማ ይመስለዋል። ይሳሳላታል። ታዲያ ልጁ ያደር ይታመም ጀመር። በተወለደ በአስር ወሩ የጠና ህመም ታመመ። ይቃተት ጀመር፣ ያጣጥር ጀመር። ሐኪም ቤት ውሰጂው ይላሉ ጎረቤቶች።
የትኛው ሐኪም ቤት ይሻላል?
አውሮጌ አውሮፕላን ጣቢያ ያለው ጥሩ ነው።
እስቲ እሺ
ትላለች ጠንፌ። ለባሏ ግን አትነግረው። ምን ብላ ትንገረው? የቤት ክራይ 14 ብር፣ የቤት ጣጣ ሌላውን ይወጣዋል። ምን ብላ ትንገረው? እንጨቱ ውድ፣ እህሉ ውድ። የኩራዝ ጋዝ እንኳ ካቅሙ ድሮ 2 ፍራንክ የሚሸጠው ዛሬ በ4 ፍራንክ አይገኝ። ሁሉ ቀጥሏል። የረከሰ ቢኖር የሰው ነፍስ ነው። ታዲያ ምን ብላ ትንገረው? ልጁ ጠናበት። የሰው አፍ ደግሞ አይጣል ነው። በቅሎ ግዙ ግዙ፣ አንድ ጨው ላይ ገዙ ማለት ያ ነው።
አረ እባካችሁ ሐኪም ውሰዱት
አሉ አንድ ቀን ማታ ሊጠይቁ የመጡ የመንደር አሮጊት።
የትኛው ይሻላል?
አለች ጠንፌ።
የውራ ይሏ ጥሩ ናት ሲሉ ሰምቻለሁ። እንዲህ እንዳይመስልሽ፣ አሁን ይዛች የቀለም ዋለች ታማባ፣ እንዲያው በጠና ተይዛ እዛ ሄዳ ነው በአንድ መርፌ ዳነች። ደግሞ ዋጋውም ትንሽ ነው፣ 2 ብር ከፍሎ ካርኔ መቁረጥ ብቻ በቃ።
ጠንፌ ልቧ ስንጥቅ አለ። የውሬሎ ሐኪም 2 ብር ሲመሸታማ መሆን ሕፃን ከቶንም ጡት መሳብ ተሳነው። ያይፈራችሁ ሊመጣ ነው። ወልዶ መቅበር ላይቀርላት ነው። አይ ሰው መሆን።
ቱሉ
ምን አልሽኝ ጠንፌ?
2 ብር አለ።
አይ አሁን እንዴት? እኔ 2 ብር ነው ያልሽኝ?
አሁን 2 ብር ለውራ የሎ ሐኪም የሚከፈል? አዎ 2 ብር ፈልጌ ነው።
ሐኪም መሄድ ያስፈልጋል?
አዎ በጣም ታሟል። አታየውም ትኩሳቱ?
ይሁን ጧት እበደራለሁ። ግድ የለም ጠንፌ አታስቢ። ሕፃኑ መቃተቱን ቀጠለ። ከቶንም ማልቀስ እያቃተው ሄደ። ጠንፌ ለባሏ የሚበላውን ሰጠችውና ልጇን አቅፋ ቁጭ አለች። እንብላ እንጂ ጠንፌ።
እኔ ስበላ ነው የዋልኩት ባክ። የሴት ነገር ስቀማም ስበላ ጠገብኩ።
ቱሉ የቀረበለት እንጀራ ፍርፋሪ በኩራዝ ብርሃን አስተዋለው። ትላንት ከፊቱ የተነሳው የሻገተ እንጀራ ነው። ጠንፌ ዋሽታዋለች። ጠንፌ ምንም አልቀመሰችም። ጠንፌ ጦሟን ልታደር ነው ለሱ ብላ። ጠንፌ ልጁን ታቅፋ ባይኗ እንቅልፍ ሳይዞር ነጋላት። ሁሉ ብር ሊበደር ወደ ፋብሪካ ሄደ። በሽተኛ ህፃን፣ ምስኪን እናት እንባ በትንሿ ጎጆ ውስጥ ቀሩ። ቱሉ ጠዋት ተነስቶ ወደ ፋብሪካ ሄደ። ፈቃድ ተቀበለ። በደንቡ መሰረት ፈቃድ የወሰደ ደሞዝ የለውም። ቢሆንም መቼስ ምን ይደረጋል? ልጅህ ሞቷልና ቅበር ከመባል ልጁ ሞቷል ኑ አቃብሩኝ ማለት ይሻላል። ጠዋት ሰራተኞቹ ወደ ስራ ተሰማሩ። አንድ ሁለት ፎርሳ፣ አንድ ሁለት ፎርሳ። እንዴት ያለ ዘፈን! ሰራተኞቹ ጆንያውን ተሸክመው ይበራሉ። ጆንያ ተሸክሞ በዝግታ መራመድ ራስን መጉዳት፣ መሮጥ ነው የሚበጀው። ማን ዝግ ብሎ ያውስ ካምቦ ዳይ 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 ሲል መቼ ፋታ ይሰጣል? ቱሉ እንደ እንግዳ ሰራተኞቹን ቆሞ አስተዋላቸው። እንደ ጅል ተመለከታቸው። ጠጉራቸው ዱቄት ለብሷል። ግንባራቸው ዱቄት ተለቅልቋል። ልብሳቸው ዱቄት ተነስንሷል። ወደ አንገታቸው የሚቆረቆረው ላብ ፊታቸው ላይ ትናንሽ ጅረቶች ሰሩ ይመስላሉ። ጫንቃቸው ጎበጥ ያለ ይመስላል። ትንፋሻቸው ቁርጥ ቁርጥ ይላል። ሰዎች በጣም ይሰራሉ። ያም ሆኖ ጌታ ጋሌ አስተያየት ሲሰጡ፣ አበሻ ስራ አይወድም፣ ሰነፍ ነው። ለዚህ ነው እንደኔ ዲታ የማይሆነው ይላሉ። ሰራተኞቹ ለብዙ ዘመናት ሙሉ ቀን ሲሰሩ ነው የሚውሉት። ዲታ ግን አልሆኑ፣ ከቶውንም መናጢ ናቸው። ቀደም ብሎ ብድር የጠየቃቸውም ሰራተኞች ሁሉ ሁለት ብር የላቸው። አበበ እንዲሁም የሞፎ ዋጋ መክፈል አቅቶት ብድር ተከልክሏል። ከሌላ ትላንት የጎማ ጫማውን ሸጦ ነው እራት የበላው። እርግጤ የቤት ክራይ መክፈል ተስኖት ሊባረር ነው። ተክሌ የኮሾ ሲጋራ መግዣ ፍራንክ አጥቶ ያዛጋል። ሁሉም ምስኪን ነው። ሰራተኞች ብዙ ይሰራሉ፣ ብዙ ገንዘብ ግን አያገኙም። ማንን ይጠይቁዋል? ማንን ይለምነዋል? ቱሉ በሙሉ ሰራተኞቹን በብድር ጥያቄ አዳርሶ ሳይሳካለት ቀረ። ማንም ገንዘብ የለውም። ገንዘብ ያላቸው ምናልባት የቢሮ ሰራተኞች ናቸው። እነሱ ቢሮ ደግሞ ያለ ስራ መግባት ክልክል ነው። ደግሞ ከቢሮ ቢሮ ሲንጦለጦል ጌታ ጋሌ ቢያዩትስ? በካልቾ ብለው ከስራ ወዲያውኑ ያባርሩታል። ቱሉ ከፋብሪካው አጥር ሲወጣ ችግሩን ለዘበኛው ለበቀለ አወያያቸው። አቶ በቀለ ምንም እንደሌላቸው ይልቁንም በሌት ዘበኝነት የብርድ መከላከያ አሮጌ ካፖርታቸውን ማሳጠፊያ ገንዘብ በማጣት እተት ሲሉ እንደሚያድሩ አወያዩት። አልሆነ። ሁለት ብር ቢያገኝ ኖሮ ልጁ ይታከም ነበር። ሁለት ብር ቢኖረው ኖሮ ምናልባት ልጁ ይድን ነበር። የወለዷ ሐኪም እጇ መድኃኒት መሆኑን ጠንፌ ነግሯለች። ሁለት ብር ከየት ይመጣል? የለበሰው አሮጌ ቱታ ምንም ዋጋ ያወጣል። በመኪና ጎማ ውዳቅ የተሰራው መጫሚያው ስሙን የማይሸጥ አቤት ድህነት! መልኩ ምንኛ አስቀያሚ ነው። ቱሉ ሰማይ ምድሩ ዞሮበት አውራ ጎዳናውን ተከትሎ ሲንገላወድ ከፀሐይ ቡና ቤት አጠገብ ደረሰ። ፀሐይ ቡና ቤት የወይዘሮ ፀሐይ ንብረት ነው። ከመንገዱ ዳር የተሰራ አምሮ የተሰራ ቤት ነው። መኝታ ክፍሎች አሉት። የአበባ መደብ አለው። ምግብ ቤት አለው። ፀሐይ ቡና ቤት ተራ ሰው አይገባ። ሰራተኞች በውጭ ሲያልፉ የቤቱን ድርጅት ከማዝነቅ በቀር ገብተው አያውቁም። ቱሉ ከፀሐይ ቡና ቤት ግቢ ሰተት ብሎ ገባ። ወደ ጓሮ ዞረ። አንድ ምግብ አቅራቢ ትኩር ብሎ አየው። የኔ ወንድም ወይዘሮ ፀሐይ አሉ? አሁን አሉ። ማን ይፈልጋቸው? ተልኬ ነበር ብቅ ብታስደርግልኝ። ማን ላከ? የለም እዚህ አሉ፣ ዲታ ናቸው። ምግብ አቅራቢው ገብቶ ወይዘሮ ፀሐይን ጠራቸው። ወይዘሮ ፀሐይ ቆንጆ ናቸው ይባላል። ወፍራም ናቸው። ጉንጫቸው ብርቱካን ይመስላል። ገና ብቅ ሲሉ ተንደርድሮ እግራቸው ስለወደቀ፣ በንብረቶ በትዳሮ ሲሉ ይለመኑኝና ሁለት ብር ያበድሩኝ፣ እንደው ደፍረኛ ያበሉኝና ሁለት ብር ስለነፍሶ ብሎ ልጄ ሊሞትብኝ ታሞብኝ
ሄዶዲያ
አሉና አሜት የፈንጠረ ብለው ቆሙ።
የማን እብድም የማንም እብድ መጫወት አደረገኝ እንዴ? ከከከከከ ሌባ ቀጣፊ ሰርታት በላ እንዴ ነች ፀሐይ
እንደ ወፈፊ ያደረጋቸው ዘበኛው መጣና
ሰው ይቀስ ብለ ወጣ ሳትደበደብ
አለው። ቱሉ አይኑ አጠበ ቅልጥሙ ካደው ይንቀጠቀጥ ጀመረ። እየተገላመጠ ከግቢ ወጣና ታጥሮ ስርኩርትም አለ። ዘበኛው መጣ
ስማ ሰውዬ ምን ሆነሃል?
ፍርሃት ይዞኛል።
ቤት የለህም?
አለኝ ቤት።
ሰክራ አልመሰል
ቱሉ ደረቅ ሳቅ ያዘው። ከቶውን የሚንፈቀፈቅ ገባ። አፈፍ ብሎ ተነስፎ ቆመ።
እኔ እኮ እኔ ልሰክር?
ቱሉ ሽቅ ቢሮጥ ጀመር እየሳቀ። እንደ ሰከረ ሰው ለብቻው እየፈነደቀ ምን ይታወቃል ሰክሮ ይሆናል። እየሮጠ ወደ ቤቱ ሄደ። ከደጃፍ ቆመ ጸጥ አለ። ደንቦ ጭንጥ አለ። ማልቀስ ቀጣው። ልጁ ሞቶ አላበቃ። እንደ ደህና ሰው ወደ ቤት ገባ።
ቱሉ ቀና
ምን አልሽኝ? የት መቼ
ብሩን አገኘው?
አዎ ነው።
ጎሽ እንካ ልጁን ያዝልኝ። እማማ ወደ ሬጋ ጃንጥላ ተውሽ ይልምጣ። ፀሐይም ገሯል።
ካሳንችታችን ቤት ልትሄጂ?
አዎ።
አይ አትሂጂ ጠንፌ። ጠንፌ አትሂጂ፣ ምንም ዋጋ የለውም። አውቃለሁ ዋጋ የለውም።
ምን ነው ለምን ዋጋ የለውም?
አሁን ስመጣ አሁን እዚህ ጋ
ምን
የምንድነው ስሙ ይሄ ትልቅ ሰው ጠግሩ በጣም ትልቅ ቃልቻ አገኘው። ይዋ ይሄ ባህታዊ መስቀል ያዘ ትልቅ አዋቂ ሰው።
ታዲያ ምን አለ?
አትድከም አለኝ።
አትድከም?
አዎ ልጁ አይድንም አለኝ። ጠንፌ ከመሬቱ ላይ ልጇን እንደታቀፈች ማሟች። በክንዷ የታቀፈችውን ሕፃን ገለጥ አድርጋ ፊቱን አየችው። ትኩሳት የጠበሰው ጨቅላ በትኩስ እንባ ቀቀለችው። ተንሰቀሰቀች።
ልጄ ወይኔ ልጄ
ብላ በተሸፈነ ድምፅ አለቀሰች። ቱሉ ቤቱን ጥሎ ወጣ። ራቅ ብሎ ከምድሩ ላይ ቁጭ አለ። ወይኔ ልጄን በላሁ፣ ነፍሴን በውሸት ሸጥኩ፣ ወይኔ አለ። ይነዳው ጀመር። ቱሉ ዋሽታ ያውቅም አለ። ዛሬ አይሆነለትም። ያየውን አላየሁም ያለበት ጊዜ ነበር። ሳያይ አየሁ ያለበት ጊዜ ግን አለ ዛሬ። ቱሉ እምባ አልወጣውም፣ አንጀቱ ግን ተንሰፈሰፈ። ቁጭ ብሎ ወባ እንዲያዘው ይንዘፈዘፍ ጀመር። ስለ ኑሮ እያሰበ ራሱን ረገመ።
ቱሉ ፎርሳ፣ ምን ነው ወደቅ እንዴ?
እኔ አዎ የለም አለ።
በልተነ ስንካ ትንሽ ገንዘብ።
ገንዘብ ምንድን ነው እሱ? ጋሽ ምትኩ ልጄ ሞተ።
የድር ገንዘብ ነው እንዴ? ምንድን ነው የምትለው? ቱሉ ፎርሳ፣ ጥቃጅ ያለ ልበል እንካ 20 ብር የሰራተኞች ማህበር ብድር ነው። ወደፊት ትከፍላለህ።
ማማ ማህበር? የኛ ማህበር? ለኔ 20 ብር
ኋላ ትፈርማለህ። አሁን እቸኩላለሁ፣ ወደ ፋብሪካ ልመለስ ነው። ጠፍቼ ነው የመጣሁት ልሰጥ።
ቱሉ ብቻውን ቀረ። እሱና 20 ብሮቹ፣ አንድ ቀይ፣ አንድ ቢጫ፣ 5 አረንጓዴ ብሮች። የሚሰራው ጠፋው። ፊቱን ጠረገው፣ ቆጠረው። አልማለሁ ልበል አለ ለራሱ። ራሱን አርገፈገፈው።
የለም ህልም አይደለም።
እየሮጠ ወደ ቤቱ ገባ። ጠንፌ ከልጇ ጋር ተኮራምታ ትንሰቀሰቃለች። በሩን በርግዶ ዘሎ ገባ።
ጠንፌ
ብሎ ተጣራ። ቀና ብላ አየችው። ፊቷ ንፍሮ ይመስላል።
እንሂድ ጠንፌ።
የት?
ሐኪም ቤት ነው። የውሬሎ ሐኪም እጇ መድኃኒት ነው ብለሽ የለ?
የለውም ዋጋ የለውም፣ ከንቱ ነው።
ለምን ዋጋ የለውም?
ልጁን ከሞት አድን።
እንዴት አወቅሽ?
ያገኘኸው አዋቂ ሰው አይድንም ብሎ የለ እንዴ?
ሱንታዩ አያውቅም።
ያውቃል ቱሉ፣ ሰውየው ያውቃል።
ቱሉ ደነገጠ። በገዛ ገመዱ እንደተተበተበ ገባው።
ስሚ ጠንፌ፣ በመጨረሻ ያለኝ እኮ ሐኪም ቤት ከሄደ ይድናል ነው አላት። የውሬሎ ሐኪም ቤት? የካሳንችሶ ሐኪም ቤት አለና 20 ብር አጠገቡ አስቀመጠ። ቀና ብላ አየችው።
ለመጠየቅ ጊዜ የላትም። ወደ ሐኪም ቤት ጠንፌና ቱሉ ልጇን ይዘው በረሩ። በሶስተኛው ቀን ሕፃኑ እንደ ልቡ ይጠባ ጀመር። ዳን ያለው መቼም አይሞትም። ብቻ ከልጁ መዳን ጋር በቤቱ ጸጥታ ሰፈነ። እንደቀድሞ መነጋገር መጫወት ቀረ። ሁለቱም ተፈራሩ። ጠንፌ ባሏን ተረቅ አድርጋታይና ቁናት ተነፍሳለች። ለመጠየቅ ትከጅልና መልሳ ጥያቄዋን ትውጠዋለች። አንድ ማታ ከራት በኋላ ድፍረቷን ሁሉ ሰብስባ
ቱሉ
አለችው። ድምጿ ጸጥታውን ሲሰብር ቤቱ የፈረሰ ያልሆነ።
ቱሉ
ምን ነው ጠንፌ?
አንድ ነገር ልጠይቅ።
ምንድን ነበር ጠንፌ?
20 ብር ጌታ መጣ።
ድንገት በሩ ተንኳኳና ተከፍተ ገባ። መሽቷል፣ 3 ሰዓት ሊሆን ነው። እንዴት አመሻችሁ? ህፃኑስ ደህና ነው? ደህና ነው። አሁንማ ተሻለው፣ ምንም አይለውም አለ ካሳለ በኋላ። ጥሩ ጥሩ፣ እንኳን ተሻለው ጃር። እኛማ በቀደም ደነገጥን።
አረፍ በልጋሽ ተከስተ።
የለም ልሂድ፣ እቤት አልደረስኩም፣ ገና ከስብሰባ መውጣቴ ነው። ስብሰባ እስካሁን የሚያቆይ? አሁን እባክህ፣ ሰሞኑን አንድ ትእዛዝ መጥቷል። የምን ትእዛዝ? ማህበሩን አፍርሱ የሚል። ማህበሩን? ማን? የት? እንዴት? የኛን ማህበር ማን አባቱ? ከሚኒስቴሩ ነው አሉ እኮ። ለምን? ሙሴ ጋሊብ ሰራተኞቹን ስራ አስፈታ፣ አባለገ ብለው አመልክተው ነው ይባላል። ብቻ ገና ብዙ እስኪ እንሰማለን። በሉ ለማንኛውም ደህና አደሩ፣ ቸኩላለሁ። ተከስተ ፋብሪካ ውስጥ መካኒክ ነው። ተከስተ የሰራተኛው ማህበር ጸሐፊ ነው። ተከስተ ማለፊያ ሰው። ተከስተ ከቱሉ ቤት ወጣ። ቱሉ ከበራፉ ላይ ቆሞ በጨለማ ውስጥ የሚዘዋውረውን የተከስተን ቅርጽ ትኩር ብሎ ያይ ጀመር። ባሻገር የአዲስ አበባ ኤሌክትሪክ ብርሃን እንደ ጧፍ ሲንቀለቀል ይታያል። ከላይ ከሰማይ ከዋክብት ይፍለቀለቃሉ። እነርሱ እንደ ጧፍ ናቸው ይባላል። ከዚያ ዳር የቱሉ ሁለት አይኖች አለወትሯቸው በሲቃ ተጎልጉለው እሳት የሚተፉ ይመስላሉ። ከኋላው ደግሞ ጋዝ ያለቀበት የቱሉ ኩራስ ብልጭ ድርግም ትላለች። ቱሉ ሁለት እጆቹን በኃይል ጨብጦ ስሩ እየተገታተረ ጥርሶቹን ነክሶ ጡንቻው እስኪነፋፋ ካማጠ በኋላ ይህች ማህበር ነፍሴ ቆማ አትፈርስም አለ። ቱሉ ፎርሳ በ1968 የዛሬ 41 ዓመት እንደተጻፈ።
Thank you.
አድማጮቻችን ፕሮግራማችን እንደቀጠለ ነው። መጨረሻ ጥቂት 10 ደቂቃ ይቀራል። በዚህ 10 ደቂቃዎች አንዳንድ ነጥቦች እናነሳለን። እንግዳ ነበርን ልናቀርብ የነበረው በአንዳንድ ምክንያት ለጊዜው አልቀረበም። እኛ እዚሁ አንዳንድ ነጥቦችን አንስተን እንወያያለን።
ያው ምናልባት እንግዲህ እንግዳችን ከቀራ ይቀር ቀድመ ለማንሳት ፈልገን ጊዜ ይገደበን አንድ ነጥብ ነበር። ይሄው ምንድነው? በአሜሪካ ሀገር ያሉ ኢትዮጵያኖች የታስክ ፎርስ ወይም ግብረ ኃይሎች አሉና
እነዚህ የዲሲ
ታስክ ፎርሶች በዋናነት ምናቃቸው ኢትዮጵያ ውስጥ ያሉ የደለቡ ባለስልጣኖች ወደዛ በሚሄዱበት ሰዓት የሰሩትን ግፍና በደል አደባባይ በማውጣት በቻሌንጅ ያረጋቸዋልና ይሄንንም በማረግ ዙሪያ ላይ የህወሓት ፖሊት ቢሮ አባልና የትግራይ ክልል ምክትል ፕሬዝዳንት የሆኑት አቶ ዶክተር አዲስ አለም ባሌማን ኤርፖርት ላይ ተጠብቀው ተመሳሳይ ስራ ሰርቶ ነበርና ያንን ተከትሎ አቶ አዲስ አለም ባሌማ በዋሽንግተን ዲሲ የኢትዮጵያን ግብረ ኃይል አባል ላይ ክስ መስርተው ነበር እና ይሄ ክስ በትላንትናው ለት ቨርጂኒያ ግዛት ላውደን አውራጃ ውስጥ ታይቶ ክሱ ውድቅ መደረጉን ሰምተናል። እሳቸው አቶ አዲስ አለም ባሌማ በለክሱ በአካል
ለመከታተል
ሄዶ ነበርና ያው እንግዲህ ትልቅ ኪሳራ ደርሶባቸው ነው የተመለሱት። ይሄንንም በተመለከተ በሬዲዮ ብሮድካስቲንግ ኮርፖሬሽን ከዚህ በፊት በሰፊው ሁኔታ ሲነገር ነበር።
በመንግስቱ ሬዲዮ ጣቢያዎች ማለት ነው።
ያ በመንግስት ኢትዮጵያ ውስጥ መቼም ያው መንግስት የሚቆጣጠራቸው ሚዲያዎች ነው ያሉትና በእነሱ ሚዲያዎች እነዚህ ግብረ ኃይሎችን ከሰናል የሚል ኦፊሻል እንትን በትልቁ
እንደሚያሸንፉም ምናምን ሲናገሩ ነበር። ልክ ልናስገባቸው ነው ምናምን ያሉ ብዙ ፕሮፓጋንዳ ሲሰራበት ነበር ይሄ ክስና እንዲህ በሽንፈት መጠናቀቁ በጣም ገርሞኛል። እና ራሱ እነሱ ምንም ያሉት ነገር
ምን መሰለ በዚህ አጋጣሚም እንደውም እርግጠኛ ነኝ ይሰማሉና የታያዩትና የተማሩት ነገር ይኖራል ብዬ አስባለሁና እንደ ኢትዮጵያ አይደለም የሥርዓት ሂደቱ እዚህ ሀገር ዲሞክራሲያዊ ሥርዓቶች አሉ። ሰዎች ሐሳባቸውን በነጻ የመግለጽ ገባ ሰባዊ መብትህን በጠበቀ መልኩ ስለሰራው ግፍና በደል ለአንተ በመንገር ለአደባባይ በማውጣት መናገር ሐሳብን በነጻ መግለጽ እንደምትችል የበታግባር የታየበት ነው። አቶ አዲስ አለም ይመስለኛል በዚህ አጋጣሚ ጥሩ ልምድ ይወስዳሉ። ዲሞክራሲ ጽንሰ ሐሳቡ በፍርድ ቤትም ሂደት ውስጥ ምን እንደሚመስል ተግባራዊ ልምድ ያገኛሉ። በርግጥ አያቁትም ማለትም አልችልም ግን ይሄ ተቃራኒ አይደለ ፍቃደኝነት ያለ መኖር ሁኔታ ነው እንጂ ይሄኛው ግን ትልቅ አስተማሪ ነው። ለሌላውም ለዲሲ ግብረ ኃይልም
ሞራል ነው
በርቱልን። አዎ በርቱልን።
ለስዊድን ኢትዮስዊድን ግብረ ኢትዮ ስዊድን ግብረ ኃይል ቢባል እንዳለ አቃላ ለነሱ ትልቅ ሞራል።
በጣም እኔ ደስ የሚል ዜና ነው ትልቅ ነው። የሚገርም ነገር እዚህም አቶ ዶክተር ቴድሮስ አዳኖም በመጡበት ጊዜም እንዴት አድርገው ነው ራሱ ቪዲዮቹ እንዴት አድርገው እንደያዙትም አላስተዋልኩምና ኢቲኢቲ የኢትዮጵያን ቴሌቪዥን የኢቢሲ ላይ አቅርቦት ትልቅ መወያያ ርዕስ አድርገውት ነበርና በሰለጠነው ዓለም ውስጥ ያን የድሮውን ስርዓት በደርግ ጊዜ የነበረውን እኛ በነበርን ዘመን ጊዜ ባለስልጣኖች በነጻነት ሆቴል ገብተው በልተው ይወጡ ነበር። አሁን ግን በቃ አሁን ትውልድ ጠያቂ ሆኗል። ትልቁ ነገር
በተያያዘ እዚህም ሀገር ክስ ሞክረው ነበር። እኔም እስከማስታውሰው ባለፈው አምባሳደሯ ላይ እንቁላል ተወረወረ ብለው ክስ ሞክረው እንዲሁ በዜሮ የተሸኙበት ነው። እንደውም ያቀረቡት ክስ ለክስም የአሜሪካው ቢያንስ አንድ ፍርድ ቤት እንኳን መቅረብ ይችላል። እዚህ ግን ይሄ ያቀረባችሁት ነገር ለክስ እንኳን የሚበቃ አይደለም ዞር በሉ የተባሉበት ሁኔታ አለ። በቅርቡም የኢትዮጵያን ኤምባሲ እዚህ ያለው ሲወረር እዛ ውስጥ ያሉትን ግለሰቦችን ለመክሰስም የተሞከረበት ሂደት አለ። እንደዚህ አይነት ነገሮች አሉ። እንደማያሸንፉ እንኳን ያውቁታል፣ ግን እነሱ ለማሸማቀቅና ሌላው ሰው እንዲፈራ ከሚል ሐሳብ ይመስለኛል። ሌላ ነጥብ አለን።
ያው በዛው እንግዲህ ያው ተከሳሽ ቴዎዶስ ካፕቲመርንም እንግዲህ እንኳን እናጻፍ ብለናል
ባርኩልላለን።
አዎ ምናልባት እንግዲህ እንግዳችን አቶ አብዱላሂ ስላልገባምና ምናልባት በዛ ዙሪያ የተነሳንባቸውን ጥቂት ፖይንቶችን ግሩሜ ካንተ ጋር ቢሆን ዲስከስ አድርገንባቸው ብናልፍ ጥሩ ነው። በተለይ
እንግዲህ አንድ ሁለት ሶስት ደቂቃ እናርግና መዝጊያ ሙዚቃ እናረጋለን። ያው ዛሬ ልናናገረው የነበረው እንግዲህ ሰሞኑን አንዳንድ ጊዜ አንዳንድ ዜናዎች በጣም ብዙ ትኩረት አያገኙም የሚገባው ነው ያህል እና በተለይ በሶማሊያና በኦሮሚያ ክልል አዋሳኞች መካከል ሰሞኑን ከባድ ድልቂት ነው የነበረው።
ኢቨን በመንግስቱ እንኳን ባመነው ወደ 110 ሰዎች ያህል ተገለዋል ነው የሚለውና 110 ሰው መገደል በጣም ቀላል ነገር አይደለም። የጎረቤት ሀገር አንድ ሰው መኪና ተገጭ ተብሎ ነው ትልልቁ ያለማችን ሚዲያዎች የሚዘግቡትና ይሄ ሲሆን ዓለም አቀፍ ሚዲያ ማልዘገበው በሀገር ውስጥ የሚያገኘው ሽፋን ያን ያህል አናሳ ነውና ድንበሮች መካከል ብዙ ጊዜ ግጭት ይካሄዳል በተለያየ ባርብቶ አደሮች ባንዳ ነገሮች ግን አሁን የሆነውን ለየት ያለው የቂም በቀል አካሄድ ነው ያኔ እየሰራ ያለው የሶማሌ ልዩ ኃይል የሚባላል ፍጹም ድሮ ፌደራል ፖሊስ ነበር እንደ ማስፈራሪያ የሚጠቀም አሁን ኢትዮጵያ ውስጥ ልዩ ፖሊስ ከተባለ ዝም ብሎ ገዳይ ነፍሰ ገዳዮች ናቸው እነሱን አሰማርቶ በተለይ ኦሮሞ ኢትዮጵያን ኦሮሞዎችን በዛ አካባቢ የሚኖሩትን ክፉኛ ነው የጨፈጨፋቸው እናት አባት ምናምን ሳይሉ ዝም ብሎ ያገኙትን ሲቪሎችን ያልታጠቁትን ምን እና በወሰዱት በቃ የበቀል እርምጃ ይሄም ዳይሬክትሊ ምንድነው በክልሉ የተነሳውን ተቃውሞ ምናምን ከዛ ጋር ተያዘ የበቀል ስሜት መሆኑ ይነገራል ያን ያህል ሰው ተጨፍጭፏል ማለት ነው እና ይሄንን በዋናኝነት ያስፈጸመው የሶማሌ ክልል ልዩ ፖሊስ ነው እና ይሄም ሆን ተብሎ በክልሉ በሶማሌ ክልልና በኦሮሚያ ክልል ያሉ ሰዎችን ማጋጨት ይሄ ያው የመከፋፍለ መግዛቱን ስታይል በዛ ደረጃ ከፍ ለማድረግ የታቀደ ነገር መሆኑ ተዘግቧል። ከዛም ባሻገር ደግሞ የሶማሌ ክልል ታስታውስ ከሆነ በአማራ ክልል ንቅናቄ ሲጀመር በተለይ ከጎንደር ተፈናቀሉ ብለው ያሏቸው እነሱ ማለት ነው እሱን እርግጠኛ መሆን አንችልም ሰዎች የትግራይ ተወላጆች ተፈናቅለው ሲገቡ ሱዳን የሶማሌ ክልል አስተዳደር 10 ሚሊዮን ብር ለተፈናቃዮች ለትግራይ ተፈናቃዮች ብሎ ሰጥቶ ነበር። የሶማሌ ክልል መንግስት በበኩሉ ደግሞ አሁን ማነው የትግራይ ክልል መንግስት በበኩሉ በሶማሌ ላለው ድርቅ ብሎ 12 ሚሊዮን ብር ሰጠው። አቶ ኃይለ ማርያም ወደ ክልሉ ሄደው ሰሞኑን ሲጨፍሩ ሁሉ ታይተዋል በሶማሊያ ዘፈን ማለት ነውና ይሄ ልክ ወደ አንዳንድ ክልሎች አንዳንድ ጊዜ ከአማራው በአማራ ክልል በኦሮሚያ ክልል እንደዚህ አይነት ሲነሱ ሌሎች ክልሎች ጋር ሄዶ ሰውን እና እንትን የማባበል ይሄ አንዳንድ ጊዜ ወረድ ያላካሄድና ሌሎች ነገሮች አሉ። በዚህ ጉዳይ ነበር ልንነጋገር የነበረው ዋና ሐሳቡ ግን ይሄ ነው።
እኔ ምለው ግሩሜ በዚህ ሳን ተቀልሎ መጠየቅ መፈልገው የሶማሊያ ክልል 10 ሚሊዮን ነበርና አሁን 12 ነው በብድር ከነወለዱ ነው እንዴት ነው አልገባኝ
2 ሚሊዮን ነው እንግዲህ ይሄን ይመስላል መጨረሻ ለማሰናባ ብቻ ቴዲ አፍሮ ዘፈን አለ ለቴዲ አፍሮ ዘፈን መነሻው ነው ምንድነው ሰሞኑን ከተናንተ ወዲያ መስለኛል ቴዲ አፍሮ በገጹ ላይ እንዳስነበበው አዲስ አልበሙን ሰርቶ አጠናቆ ፍታችን ፋሲካ ለገበያው ላል ይሄን ተከትሎም የተሰራ በጣም ያልበው መጣሪያ በጣም ብዙዎችን ያነጋገረ ነው በጣም ደስተኛ ስሜት ነው ያየው ያለው በሚዲያ
በጣም ገላጭና
ኢትዮጵያ ነው የሚለው የአልበሙ መጣሪያና ፖስተሩ በጣም አስደማሚ ነው ኢቭን ብዙዎች ሲጣሉ ያየው ነው ፖስተር በመተንተን እና በኢትዮጵያ ታሪክ አዲስ ሪከርድ ነው የሰበረው በገንዘብ ክፍያ ከ5 ሚሊዮን እስከ 6 ሚሊዮን ባለው እርግጥ ኤግዛክት ፊገሩ አልተቀበጠም ግን ከ5 ሚሊዮን እስከ 6 ሚሊዮን ባለው እንደተከፈለው ዳ ሁሉ ነገር አልቆ ፋሲካን ባል ይጣባበቃል ብዙ ኢትዮጵያውያን ኢትዮጵያ የሚለውን አልበም ለመስማት እየጓጉ ነው ማለት ነው። እኛም ዛሬ ፕሮግራማችንን እንግዲህ በዚሁ እናጠቃልላለን መላ የስቱዲዮ ባልደረቦች እዚህ ውስጥ አለን
ግዲ እስከ ሳምንት መልካም ሳምንት እንላለን
መልካም ሳምንት እንላለን
መልካም ሳምንት ጣና ይስጥልኝ ሲመሽን ከላይ መጣዋንቺ ምንዬ ሳይከብደኝ እርምጃ በሰባደጃው
Mata, 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 mata Yeah, I'm not going to be able to do this.